Radio Fabiano. ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው።
ቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልኝ ውድ አድማጮቻችን፣ እንግዲህ ዛሬ የኦርቶዶክስ ሃይማኖት ተከታይ ኢትዮጵያውያን ወገኖቻችን እንኳን ለብርሃነ ትንሣኤው አደረሳችሁ እንላለን። የዛሬ ፕሮግራማችን የሚያተኩረው በትንሣኤ ወይም በጾም ፍቺው በፋሲካ በዓል ኢትዮጵያኖች በሚያከብሩት በፋሲካ በዓል ላይ ይሆናል። መስመራችንን ከወዲሁ እንከፍትና ውድ አድማጮቻችን ለዘመድ ለወዳጅ ለጓደኛ እንኳን አደረሳችሁ እንድትባባሉ መስመሩን እንከፍታለን። ስልክ ቁጥራችን 0819100 ነው። ከዚህ በተጨማሪ የተለያዩ ሌሎች አርስቶችን እንዳሳለን አይደለም እንዴ መብራት?
አዎ በትክክል። እንግዲህ ዛሬ የፋሲካ በዓል እንደመሆኑ መጠን ሁላችንም በዋናነት ትኩረት አድርገን ምንወያየው የዛሬ የሬዲዮ ፕሮግራማችንም ትልቁ ፎከስ የሚያደርገው በበዓል የበዓል ስሜትን በሚገልጽ መልኩ ነውና፣ ያው አንተ እንዳልከው እንግዲህ ሰዎች ማድማጮቻችንም እየደወሉ መልካም ምኞታቸውን የሙዚቃ ግብዣቸውን ለሀገራችንም ያላቸውንም ቀና ያው አሳሰብና ሀሳብ የሚገልጹበት ነጻ የአየር ሰዓት ነው የሚሆነው ዛሬ በዋናነት። እንግዲህ
መልካም ምኞታችሁን ተለዋወጡ ነው የምንለው። እንግዲህ ፕሮግራማችንን ለመጀመር ያህል በዛሬው ዕለት ፋሲካ እንደመሆኑ መጠን እስቲ የኦርቶዶክስ ሃይማኖት መሪ የሚሉትን የብፁዕ አባታችንን ቃል እንስማ።
ቅዱስ አሐዱ አምላክ አሜን። ምንተ ታስሳሁ ለሕያው ምስለ ምውታን፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተንሥአ ኢሃሎ ዝየሰ፣ ከዚህ ግን የለም ተነስቷል። የተወደዳችሁ በዓለም ዙሪያ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን በዓለ ትንሣኤ በሰላም አደረሳችሁ። ስለ ክርስቶስ ትንሣኤ በምናከብርበት ጊዜ የምንናገረውና የምንማረው የነቢያትን ትንቢት፣ የወንጌላውያንን ትርጉም፣ የሐዋርያትን ስብከት በእውነት ያለ ሐሰት እውነት የተሰበከለትና የተነገረለትን ትንሣኤ ነው። ግልጥ በሆነ አነጋገር ስንመሰክር ሁሉም በትክክል በአንድ ቃል ሆነው የመሰከሩለትን ክርስቶስ ለዓለም ብሎ የተሰቀለውን ስቅለትና የተነሳውን ትንሣኤ መሆኑን ነው። የክርስቶስ ትንሣኤ ለሁሉም የተዳረሰ ለመሆኑ የእግዚአብሔር ልጆች የሆኑ ዘንድ ለሁሉም ኃይል ሰጥቷቸው ይገኛል። ይህም በእርሱ ለሚያምኑ ሁሉ የተደረገ ነው። ይህንም ስጦታ የሰው ልጆች ሊያስተውሉትና ሊረዱት ይገባል። የትንሣኤው ምስጢር የድንጋይ ልብ ላለው ለአመፀኛው ዓለም የማይገባና የማይተረጎም ምስጢር ሲሆን፣ የሥጋ ልብ ላላቸው ግን የራሳቸው ሕይወት ስለሆነ ቀላል ምስጢር ሆኖላቸው ይገኛል። ነቢየ እግዚአብሔር ዳዊት ስለ ክርስቶስ ትንሣኤ ቅዱስህን መበስበስን ያይ ዘንድ አትተወውም ብሎ በትንቢት የተናገረውን ትንቢት ጠንቅቀው ስለሚያውቁ ሳይደናገሩ ይኖራሉ። መድኃኒታችን ኢየሱስ ክርስቶስ ሶስት መዓልትና ሶስት ሌሊት በመቃብር አድሮ ተነሳ። በኋለኛውም ዘመን በጌትነት ይመጣል። በዚያን ጊዜ የሞቱት ሰዎች ሁሉ ይነሳሉ። መድኃኒታችን ኢየሱስ ክርስቶስ ሶስት ቀንና ሶስት ሌሊት በመቃብር አድሮ ሲነሳ እኛ ግን ኑረን እንነሳለን። እሱ በራሱ ሥልጣን ተነስቷል፣ እኛ ግን በሱ ሥልጣን እንነሳለን። የሱን መነሳት አምነን የኛንም ትንሣኤ የሱን ትንሣኤ አብነት አድርገን እናምናለን። መድኃኒታችን ኢየሱስ ክርስቶስ ሙስና መቃብር አላገኘውም። ሞትን በሞቱ ደምስሶ ተነስቷል። እኛ ግን ከፈረስን በኋላ እንነሳለን። የትንሣኤ ሙታን ምስጢር ከሥጋዊ በፊት የተነገረ ሲሆን በሚከተለው ቃል ነቢያት ይገልጡታል። ብዙ ጭንቀትና ብዙ መከራ ሳይተኛልና መልሰህ ሕያው ታደርገኛለህ፣ ከምድርም ጥልቅ መልሰህ ታወጣኛለህ። መዝሙር 71 ቁጥር 20 ከሲኦል እጅ አድናችኋለሁ፣ ከሞትም እቤዣችኋለሁ፣ ሞት ሆይ መርዝ ሆንብሃለሁ። ሆሴዕ ምዕራፍ 13 ቁጥር 14 ስለዚህ ነው የክርስቶስ ትንሣኤ መሠረታዊ የሆነውን ሕይወታችንን የሚመረምርና የሚተረጉም ነው። የክርስቶስ ትንሣኤ የታየና የተዳሰሰ ለመሆኑ ወዲያውኑ እንደ ተነሳ ለወንዶቹም ለሴቶቹም ተገለጠ፣ ታየ። የክርስቶስ ትንሣኤ አማናዊ መሆኑን ለመረዳት መላእክት ለቅዱሳን አንስት አበሰሩ። ማቴዎስ ምዕራፍ 28 ቁጥር 5 የክርስቶስ ትንሣኤ አማናዊና እውነት ለመሆኑ ወንጌላውያን በአንድ ቃል ሆነው የጻፉት ነው። ይህም ማለት በቦታና በዘመን ተለያይተው በምስጢር አንድ መሆናቸው አማናዊ ትንሣኤ መሆኑን ያረጋግጣል። ተጠራጣሪዎቹ ግን የጥፋት ልጆች እንዳይሆኑ መድኃኒታችን ኢየሱስ ክርስቶስ ለተጠራጠሩት ሁሉ እንዲራዱና እንዲያምኑ ስለፈለገ ይህንን ቃል ለማስተላለፍ በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩኝ እጆችንና እግሮችን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንም ብሎ እግሮቹንና እጆቹን አሳያቸው። ይህም መገለጥ በቅርብ ላሉት ብቻ ሳይሆን ለሁሉም ስለሆነ መድኃኒታችን ኢየሱስ ክርስቶስ የተሰቀለው፣ የሞተው፣ ከሙታን ተለይቶ የተነሳው ለዓለም ሁሉ በመሆኑ የዘር ልዩነትም አላደረገም፣ ወንድም ሴትም አላለም፣ ግሪካዊ ወይም አይሁዳዊ፣ ነፃ የወጣ ወይም ያልወጣ አላለም። በዚህ ሕይወት ውስጥ ሆኖ ተስፋ ትንሣኤውንም ለሚጠብቁ ሁሉ የታወጀ የምሕረት አዋጅ ነው። በዚህ ዓለም የሚጠበቀው ሌላው ሁሉ ከጭንቀት በስተቀር ተስፋ እንዳልሆነ ተስፋ ከሌላቸው ሰዎች ለመረዳት እንችላለን። ምክንያቱም ከዚህ ዓለም በስተቀር ሌላ በመታደስ የሚገባበት የሕይወት ዓለም እንዳለ ባለማመናቸው ነው። የዚህ ዓለም ከሆነው በስተቀር ተስፋ ይቆርጣሉና እኛ ግን ከሞት በኋላ ባለ ህይወት በትንሣኤ ታድሰን የምንወርሰው መንግሥተ ሰማያት ስላለን የትንሣኤውን ህይወት ሰጭነት አረጋግጠን እናምናለን። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን እያልን በዓለ ትንሣኤው የሰላምና የደስታ በዓል እንዲሆንልን የዘወትር ጸሎታችን ነው። አሜን።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘውን የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከቀኑ 8 ሰዓት እንደ ኢትዮጵያ አቆጣጠር ማለት ነው እስከ 10 ሰዓት ተኩል ወይንም ከ14 ሰዓት እስከ 16 ሰዓት ከ30 የሚያስተላልፈውን ፕሮግራም እነሆ ጀምሯል። ዛሬ የኦርቶዶክስ ሃይማኖት ተከታዮች እንዲሁም የኦርቶዶክስ ብቻ አይደለም የሌሎችም
ኦርቶዶክስና
እምነት ተከታዮች በጋራ ለመጀመሪያ እንት የሚያከብሩት ነው በየአራት አመቱ መሰለኝ።
አይ ሁሉም እንግዲህ በየአመቱ የሚያከብሩት የፋሲካ በዓል ነው። ሁሉ ጊዜ ማመት በገባ
የስዊድኖቹም ወይንም የአውሮፓና የኦርቶዶክሱ አንድ ላይ የሚሆነው በየአራት አመቱ ነው መሰለኝ። እናም በአንድ ላይ ነው አሁን ሊፒር መሰለኝ። ሊፒር ነው ምንድነው ምንድነው
ሊፒር ፎርሙላ
እንደሱ ሲሉ ሰምቻለሁና አሁን የፈረንጆቹም ምንድነው እሱ ፋሲካ ነው። የኛ የኢትዮጵያኖች ኦርቶዶክሱም የኦርቶዶክሶቹም ፋሲካ ነው። እዚህ ተገጣጠመ ማለት
ነው። ተመሳሳይ ቀን ላይ ነው የሆነውና እንግዲህ ድርብ አለው ፈረንጁም አበሻውም ሁሉም ያከብራል። ግን ያው የኛ ዋናው ትልቁ ቱባ ባህላችንና እምነታችን በተጠበቀ መልኩ በሀገር ቤትም እናከብረው። በተለይ ደግሞ እንደዚህ አይነት በዓላቶች ሲመጡ በዓላቶችን ተከትሎ ያሉ በተለይ አንድ ቀን አስቀድሞ ያለው ሽርጉድ ለበዓል ያለው ዝግጅት ቀጭሱ ትላል ሳር ቀጤማው አርቲው ጠጅ ሳሩ ሁሉም ነገር ያቃ
ዘሚለኝ ምን እንደው ታጋይ ሰፈር ውስጥ የሚጨሰው ኩበት የኩበት ሽታው ነው። ይሄ ዳቦ ለመጋገር ኩበት አለ አይደል? እኔ እሱ ሽታ ነው ብዙ ጊዜ ማስተውሰው። በተለያዩ የኢትዮጵያ መትባሎች ላይ ዳቦ ይጋገራል እና ይሄ ምንድነው ድፎ ዳቦ ያ ኮባው እና ደግሞ ይሄ ኩበቱ ሽታው የሰፈር ውስጥ ያለው ሽታ ነው የሚናፍቀኝ። እንዴት ታሳልፍ ነበር አመት በዓል ሲመጣ?
በጣም ትልቅ በተለይ ፋሲካ ሲመጣ ከምንም በላይ ጉጉት የሚያድርብን በግናም ሲታረድ ቆሞ ሲገፈፍ ለማየት ያለን ጉጉት
ለመገፈፉን ለማየት ነው።
በቃ ቆመን በግ ሲገዛ መጀመሪያ ሲገዛ የዛን ሰሞን ትምርት አንማር በቃ ትምርት ያለቀሰን ቀርተን በጉቻችን ሰፈር ለሰፈር ያዙርን ሳርስና በላ ነው ምንከረመውና በቃ ደስታው የትየለሌ ነው። የተለየ ስሜት ነው የሚሰጠው። ጉጉት አለ፣ ጾም ደግሞ አለ። ተደብቀንም በላና እና ከፍላለን ያለን በቃ ቤተክርስቲያን ካሌድን ብለን እናስቸግራለን። ብቻ የተለየ ስሜት አለው። ለሊት ላይ ነው የሚገደፈውና ቤተክርስቲያን የሚሄዱ ሰዎች እስኪመጡ ጉጉት አለ። ሁለት ወር ያው ከስጋ ከተለያዩ ነገሮች ስለምትታቀብ እሱን ለመብላት ያለው ጉጉት አለ። እና ያ
ማስተዋሰው መሰለ ሰው ይስቅብኝ ይሆናል እንጂ ልጅነት በጣም በጣም ሪሊ ቆንጆ ጊዜ ነው። ተመልሶ አይመጣም ልት እውነት ነው። ማስታውሰው እንግዲህ እኔ ቤተሰብ ውስጥ ክርስቲያኖች አሉ። ኦርቶዶክስ እቴ ኦርቶዶክስ ክርስቲያን ነች። ሙስሊሞች ሙስሊም አለ። ትልቅ ወንድሜ አሁን ሙስሊም ነው። መጀመሪያ ክርስቲያን ነበር። ኤኒዌይ ቤት ውስጥ የሁለቱም ነው የሚከበረው። እኔ ለሁለቱም ፈንጠዝያዬ ነው። ለእኔ ምንድነው የሚደረገው? ሌሊት እህቴ ቤተክርስቲያን ትሄዳለች። እኔም ከጓደኞቼ ጋራ የጩጬ ጓደኞቼ ጋራ ስንዞር ምክንያት ፈጥረን ስንዞር እናድራለን። በየቦታው ቤተክርስቲያን አካባቢ ምናምን ስንረብሽ ምንድን ሌሊት እንመጣለን። ሌሊት ከሰው መምጣት በሚጀምርበት ጊዜ ወደ ቤት ምንድን ነው የሚባለው በዶሮ አይደለ እንትን የሚሉት ያን ጊዜ እኛም ልጆቹ ምንመጣና አፍጥጠን ቁጭ እንላለን። ከዛ በኋላ ግን ማስታውሰው እኔ አልተኛም። ለምን እንደሆነ ታውቃለህ? ምክንያት አለኝ። ፍጥጥ ብዬ ነው ቁጭ የምለው። ጠዋት በግ ሲታረድ ለክርስቲያኖች ከሆነ ነፍሱን ይማረውና ደሃ አባቴ የምወደው አባቴ ምን ያደርግ ነበር እነዚህ በየሰፈሩ እየዞሩ የበቆዳ ያለው የሚሉ አሉ። እነሱን ናንተ ና እረድና ግፈፍና ቆዳውን ይዞ ይሂድ ይዘክድ ይላል። እኔ ያቺ እንዳታመልጠኝ ቆዳዋ እንዳታመልጠኝ ቁጭ ብዬ አፍጬ ቁጭ እላለሁ። ከዛ ሲገባ ኖ አይወስደውም እሱ እላለሁ። ስንት እንደሚሸጥ ታውቃለህ? ያን ጊዜ
አንተ ንገረኝ። እንግዲህ በጊዜ የነበረው የገንዘብ ዋጋም እንግዲህ አያይዘህ
ያቺን ቁጭ ብዬ አፍጬ ቁጭ ብዬ ይሄ በግ የሚያርደው እንግዲህ አባቴ ሙስሊም ስለሆነ አያርድም የኦርቶዶክሱን የእህቴን እንትን እኔ ያ መጥቶ ሊያርድ ሲል እኔ ምን እላለሁ? ኖ እሱ 50 ሳንቲም ይወስዳል፣ ሺሊንግ ይወስዳል። እኔ ቆዳውን ውስጥ እጀታለሁ። ፍክት እኔ ቆዳውን ተክለ ሃይማኖት ከወሰድኩት ተክለ ሃይማኖት የሚባል አለ መርካቶ 2.50 ይሸጣል። አለበለዚያ እዚሁ እዛው አካባቢ ዝም ብሎ አንዱ ቦታ በሁለት ብር ድረስ ይሸጥ ነበር። እንግዲህ 150 1 ብር 50 ታተርፋለህ ማለት ነው። 1 ብር 50 ማለት ብዙ ገንዘብ ነው። ስለዚህ ምን እናደርግ ነበር? ስለዚህ ላይ ጓደኞቼ ጋር 2 ብር እንኳን ብንሸጥ አንዱን ብር በሳንቲም እንዘረዝርና ሳንቲሙን ኪሳችን ውስጥ እንሞላለን። ቆሽ ቆሽ እንዴት ላብል ጊዜ ነበር።
እኔ እንደውም ቀደምከኝ እንጂ በጣም የተለየ ስሜት የሚያደርገው በተለይ በኢትዮጵያ ውስጥ አሁን እንዳሁኑ አይደለም። በተለይ ኢቨን እኔ እንኳን ልጅ በነበርኩበት ጊዜ ግቢያችን ውስጥ የሙስሊም ማህበረሰብም ክርስቲያኑም አብረን ያደግን ሰዎች ነን እና ይህንን ልዩነት አታየውም። እውነት ለመናገር ፋሲካ ሲመጣ በእኛ ጋር በጎች ምናምን ሲገዛ በቃ ጉጉት ያለው ከእዛ ጋር ያሉት ጓደኞቻችን ጋር አብረው ታርዶ ያለውን እንትን ፈንጠዝያ ነው እንጂ እንደዚህ አይነት ስሜት አልነበረም። እና በዓሉ እውነት ለመናገር የክርስቲያኑ ይባል እንጂ የሁለቱም ማህበረሰብ ነው። ምሳም ሲበላ ይብን የክርስቲያን ስለሆነ ሙስሊም ስለሆነ ተለይቶ የሚባል ነገር የለም። ሁሉም እንደንግዳ ተጠርቶ ነው። ከሁሉም ግን እንደው ከገባ ይቀር አንድ ገጠመኛል ላስታውስና ለፋሲካ ዶሮ አመሻሽ ላይ ነው እንግዲህ አንዳንዱ በነገታውን የሚያርዱ አንዳንዱ አመሻሽ ላይ ነውና ቤት አጋጣሚ ታረደና ያው ይሸፈናል ታርዳ የሆነ ክዳን ይደረጋልና ለካስ ያረደው ሊፋሪ ነበርና በደንብ እንትን አላላት ያው ንጻጣለ አይ ሞታል ልጅ ነው አንተ ብሎ ሲከፈት አመለጠች እና በቃ ግቢው በሙሉ ቀውጥ ሆኖ እሷ ስናሯርጣም ሽተን ነበርና ደስ ይላል ፋሲካ የተለየ ትርጉምና የተለየ ስሜት ነው ያለው ምናልባት እንግዲህ
ቤት ውስጥ ለመናገር በጣም ነው ደስ የሚለው ማስተውሰው አባቴ ይጾማል ነፍሱን ይማረውና ሞዶ አባቴ በጣም እንትን ይጾም ነበር ኖርማሊ አሁን ጾም ውሎ ሲመጣ የሙስሊሙን ነው ጾም ሲመጣ ምን ያረጋልኝ የኔ ሰፈር ልጆች አብሮ አደጎቼ ቤት ውስጥ ሙልክት ብለው ነው የሚጠብቁት ከኔ ጭምር እዛው ስንደፋፋ ነው የሚያገኙና ይመጣና ሲገባ እኔ ምለው እኔ ነኝ የጾምኩት ወይስ እናንተ ናችሁ ይላል አባባኛም እኮ አልበላንም ይላል ጓደኞቼ ክርስቲያኖች ናቸው እኮ
አይ እንግዲህ በጣም ጥሩ ጊዜ ነው የነበረው ምናልባት እንግዲህ አድማጮቻችንም የራሳቸው ሆነ አጋጣሚዎች ገጠመኞች ካሏቸው ደውለው ቢያካፍሉን በአል ነውና ዛሬ ላይ እንደው በዋናነት በአልን ነው እናከብረው አብረን ካድማጮቻችን ጋርና አብረውን ደውለው ሐሳባቸውን ቢያካፍሉን ደስታቸውን ለጓደኞቻቸው ለቤተሰቦቻቸው ሙዚቃ መምረጥን ከፈለጉ እንግዲህ አብረውን ነው ያሉት ይደውሉ ስልካችን ክፍት ነው ምናልባት ስልክ ቁጥራችንን ብታስተዋውሳቸው አህመድ
0819100 ነው እንግዲህ ፊት በምንድን ነው በፓልቶክ ይተላለፍ ነበር ያን ጊዜ ከውጭ ሙሉ ይደውሉ ነበር አሁን አላውቅም ቫይበር ማን በፓልቶክ የሚያስተላልፍልን ወንድማችን ከዚህ ዓለም በሞት ከተለየ ወዲህ እንጃ ብዙም የሚተላለፍ አይመስለኝም በፓልቶክ ግን የፓልቶክ አዳማጮች ካሉ ከስዊድን ውጪ ያላችሁ ስልክ ቁጥራችን 0046 8 19 10 00 ነው። አድማጮቻችን እንግዲህ እየደወላችሁ አስተያየታችሁን ማለትም ስለ ፋሲካ በዓል እንዴት እንዳከበራችሁት ድሮ እንዴት ታከብሩት እንደነበር አሁንስ እንዴት ያከብራችሁ እንዳላችሁ በኔ ግምት እዚህም ቢሆን ዘመድ አዝማድ ተሰባስቦ ነው የሚያከብረው ይመስለኛል
የገምታው በትክክል ዘመድ አዝማድም ሳይሆን ያው ኢትዮጵያዊ ማህበረሰብ ከሚያውቀው ከሚግባባው ጋር ሰብሰብ ብሎ በዓልን በዓል አርጎት ነው የሚውለው እንግዲህ ያንንም ስሜት በእኛ ሬዲዮ በኢትዮጵያ ድምጽ ሬዲዮም ለመግለጽ ትችላሉ ስሜቱን ለመፍጠር ነው ዛሬ ዓላማችን አብሮን ይቆዩ የጀመራት ሙዚቃ አስደምጠን ደግሞ እስቲ ወደሚቀጥለው እንትናችን እንዳልን አብራችሁን ቆዩ ክፉ አይንካሽ ደግሽልንስማ ይኛን ባህርዶ አርቆንጆች ምከስማ እንኳን ገባችሁ ብለሽሉ ቅንግዳች ሲመጣ እንኳን ቆየሽ ያለ ፍቅሽን ጽዋን ቢጠጣ
I'm a fan of
አድማጮቻችን ይህ የምታዳምጡት ስቶኮም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ለመላው ኢትዮጵያን ኦርቶዶክስ ሃይማኖትና እንዲሁም የሌላውን ክርስቲያን ሃይማኖት ተከታዮች በጠቅላላ እንኳን ለብርሃነ ትንሳኤው አደረሳችሁ ይላል። እናንተም እየደወላችሁ እንግዲህ መልካም ምኞታችሁን መግለጽ ትችላላችሁ። አሁን ከዚህ በመቀጠል ደግሞ መብራቱ ምንድነው ያሰብከው?
አይ እንግዲህ ያው ከዚህ በመቀጠል ያው የበረከት የውድጫት የውድ ፕሮግራም አለ። ግን ከዛ በፊት ቀደም ብለን እየተወሰኑ ይሄ ሳምንት ፋሲካ በዓል ብቻ መሆኑ ብቻ አይደለም፣ በተለያዩ አጋጣሚዎች በኢትዮጵያ ውስጥም ብዙ ታሪኮች ተደርገው ተከናውነውበት ያለፉበት ሳምንት ነው። ባሳለፍነው በኤፕሪል 14ም እንግዲህ የመይሳው ካሳ የአጼ ቴዎድሮስ የ149ኛ ዓመት የሙት ዓመት ነበር። እንግዲህ በመቅደላ ላይ ታሪክ ሰርተው እንግዲህ ወንድን ሁሉ ያኑ ሁሉ ወንድ ሲንቁ ወንድ ያለ ራሳቸውም ገለውም ማያውቁ የተባለበት ትልቁ ታሪክ ኢትዮጵያ ታሪክ የተሰራበት ሳምንት ነበረ።
መቅደላ ተራራ ላይ ጮህት በረከተ የሴቱን አላውቅም ወንድ አንድ ሰው ሞተ።
ያው መቅደላ አንቺ ክፉ ጎራ ወንዱን ሁሉ ንቆ ሲኮራ ሴቱን ሁሉ ንቆ ሲኮራ ወንዱ አንቺን ወደደ ታኛ ካንቺ ጋር አሚለ እንትንም አለና በሱ ዙሪያ የተወሰነች ጊዜ ካለን ላለን። ግን በዋናነት በዚህ ታሪክ ሂደት ውስጥም ኢትዮጵያ ውስጥ ካሉ ስለ ኢትዮጵያ አንድነት ከመጨነቁ በኢትዮጵያ ውስጥ ያለውን አንድነትም በማስጠበቅና ፍቅርንም በመስበክ ማርሽ ቀያሪ ናቸው ከምንላቸው ትልልቅ አርቲስቶች መካከል አርቲስት ቴዎድሮስ ካሳሁን ደግሞ ባሳለፍነው ሳምንት ፋሲካን ምክንያት አድርጎ ስለ ኢትዮጵያዊነት የሚሰብክ አብዛኛው ማህበረሰብ በስሜት የናጠና ኢትዮጵያን መልሰን ኢትዮጵያ ብለን በቃ ውለን እንድናድር ያደረገን ቴዎድሮስ ካሳሁን አዲስ ሙዚቃ ቴዲ አፍሮ አዲስ ሙዚቃ ለቆላል ኢትዮጵያ የሚለው አልበሙ። ይሄንን አልበም እንግዲህ ባለፈው ሳምንትም ከአቶ ጴጥሮስ ጋር ኔዘርላንድ አካባቢ ደውለን ረዘም ያለ የስልክ መጥያቄና መልስ ልውውጥ አድርገህ ነበር፣ አንተም ኢንተርቪው አድርገው ነበርና በዛ ዙሪያም የተወሰነ ብሎን ነበርና በጉጉት ስንጠብቀው የነበረው ከፖስተሩ ጀምሮ ብዙ ሲባል በተለይ ደግሞ አገር ውስጥ ያሉ እቺ ኢትዮጵያ ምትሏን ስሜት ኢትዮጵያ አንድ ሆና ማየት የሚያሳመማቸው ሰዎች ከፖስተር ዲዛይን ጀምሮ ብዙ
ኮምፕሌክስ
አብጠልጥለዋታል። ያም ቢሆን ግን ኢትዮጵያ ገስፋና ገና መውጣቷን በቴዲ አንደበት በቴዲ ያማረ ቅላጼና የግጥም የማወቅ ጥልቅ የግጥም ዕውቀት አንድ ላይ ተቃኝታ መውጣቷና ማሸነፉ አልቀረም እና ትላንትናም ከትላንት ወዲያም ገኑ ያለው ኢትዮጵያ ውስጥም ከኢትዮጵያ ውጪ በተለያዩ ሶሻል ሚዲያ ማህበረሰባዊ ሚዲያዎች ላይም ገኑ ያለው ኢትዮጵያዊነት ነበር እና ሁላችንም ይህን ሙዚቃ ስናዳምጥ ውለን ያደርነው አልተጠገበም ምናልባት እኛም ብቻ አዳምጠ ነው ያ ስሜት በእኛ ብቻም እንዳልፍ በሚል እንግዲህ በዓል ነው እሱንም አስመልክተን በበዓል ይወጣች አዲስ ዘፈነች እሷን እንጋብዛለን ጊዜ ካለን ከዛ ተመልሰን ደግሞ ስለ አጼ ቴዎድሮስ የነበረው በጊዜው የነበረው ኢትዮጵያዊነት ስሜት ምን ይመስል ነበር የነበረውስ መይሳው ካሳስ አጼ ቴዎድሮስስ እነማናቸው ማናቸው በርግጥ እሳቸውን ማያቅ ኢትዮጵያ የለም ግን ታሪክን የዋህሊት ሄደን የተወሰነ ለማየት እንሞክራለን ጊዜ ካለን የሁድ ጨዋታ የበረከት ጨዋታም እንደተጠበቀ ነው እንግዲህ አድማጮቻችን አብራችሁን ቆዩ ሐሳባችሁን ግለጹልን የበዓል መልካም ምኞታችሁንም እንድትገልጹልን እንድትደውሉልን አሁንም እንጋብዛለን አብራችሁን ቆዩ የቴዎድሮስ ሙዚቃ ይቀጥላል አብራችሁን ቆዩ
አድምጽ ሬዲዮ ነው። አሁን ያዳመጣችሁን የቴዲ አፍሮን ኢትዮጵያ የተባለውን ዘፈን ነው። ሰምተሃል? መብራቱ ትናንት የሆነ ዜና ሰምቼ ነበር።
ትላንትና ሰምቼ ነበር የአዲስ አበባ ቡናና የቅዱስ ጊዮርጊስ ቢራ የአዲስ አበባ ስፖርት ጨዋታ ደርቢ ጨዋታ ነበርና ስቴዲየም ሙሉ ሰው ካፍ እስከ ገደቡ ጢም ብሎ ሞልቶ ነበርና ይሄ ቴዲን ሙዚቃ ቡናና ጊዮርጊስ እንግዲህ ደጋፊዎች በታሪክ ሂደት ውስጥም በጣም የሚታወቁ ተቀናቃኝ ደጋፊዎች ናቸው። ብዙ ጊዜ እንደውም ከጨዋታ በኋላ የተወሰነ እንትንም አይጠፋም ነበርና በጣም ጠንካራ ትልቅ ግምት የሚሰጠው ጨዋታ ነበርና ባልተለመደ ሁኔታ ትላንትና ሁለቱም ደጋፊዎችን አንድ የሚያረግ አንድ ነገር ተፈጥሮ ነበርና ይህም የተፈጠረው ምንድነው ሁለቱም ደጋፊዎች በአንድ ድምጽ የቴዲን ሙዚቃ ያቀነቀኑ ነበር እና ይሄንን ያልተመቸው እንግዲህ ፌደራልም ሆነ በዛ አካባቢ ጸጥታ የሚያስጠብቁ ፖሊሶች በተለይ ደግሞ ከኮልፌ ቀራኒዮ ተመልምለው የሚመጡ ያው ትንሽ ጡንቻ ያበቀሉ ወታደንትኖች አሉ እዛ አካባቢ ፖሊሶች አሉና እነሱ ለማስቆም ብዙ ሞክረው ነበር። እንደውም እየባሰ እየገነነ መጥቶ ነበር የነበረውና የቅዱስ ጊዮርጊስም የቡናም ደጋፊዎች አንድ ላይ በመሆን እንትን ያረጉበት ሂደት አለ። አንድ ላይ በመሆን ይህን ሙዚቃ ሲዘምሩ ነው የዋሉት። ያን ብቻ አይደለም፣ በተለይ ደግሞ በሶሻል ሚዲያ ላይ ስናየው ትላንትና ሙዚቃው ከወጣ ጀምሮ ገኑ አይሎ በከፍተኛ ደረጃ ሲታይ ሲዘመር ለት የዋለለት ትልቅ ፕሮግራም ትልቅ ዘፈን ነበርና ይህንን ተከትሎም ብዙ ጸሐፊያኖች ስለ ሙዚቃ ያላቸውን ስሜት ለመግለጽ የሞከሩበት ሂደት አለ። ግን በአሁን ላይ በጣም ለየት የሚያደርገው ቴዲ ለግምገማ የማይመችም ሆኖ ነው የመጣው። ይህ የተወሰነ ጸጉር እየሰነጠቁ የእንትናስም ተነሳ የእንትናስም ቀረ እየተባለ በጣም የሚብጠለጠልበት ሂደት ነበርና ለሁሉም ያልተመቸም በቃ ሁሉንም እንደ ኢትዮጵያ አንድ ኢትዮጵያን የሚያረግ ሁሉንም እኩል የሚያይ ሁሉንም በእኩልነት የሚያሳተፍ ስለ ኢትዮጵያ አንድነት ተለይቶ ስማቸው የተጠቀሰ የተለዩ ጀግኖች ያልነገሱበት ዘፈን ሁሉም ኢትዮጵያ እንደ ኢትዮጵያዊነቱ አንድ ሆኖ ያቺን ሀገር አስጠብቆ የዘለቀበትን ሂደት በታሪክ ሂደት ውስጥ ሂደት በተለያዩ እንትኖች የሚያነሳበት የሙዚቃ ሂደት ነው የነበረውና እጅግ በጣም ደስ የሚል ነው። አገር ውስጥም ያለው በዓል ስሜትም ከዚህኛው ሙዚቃ ጋር ታጅቦ ደምቆ እንደዋለ ያው ከኑሮ ውድነት ውጪ ያለው ነገር ማለት ነውና ደምቆ እንደዋለና በተሻለ ሁኔታ እንደታየ ነው ያየነው። ምናልባት አድማጮቻችንም ስልክ ደውሎ ለመግባት እየሞከሩ ነው። እንግዲህ ከተቻለልን አስገብተን እነሱንም ከነሱ ጋር ስለ ሙዚቃ ሁኔታም ስለ ባህል ስሜታቸውም አጠቃላይ ሁኔታ የምናይበት ሂደት አለ። እስከዛው ድረስ አንድ የባህል ሙዚቃ በመሀል እየጋበዝናችሁ እንቆያለን። አብራችሁን ቆዩ።
ለኢየሱስ ክርስቶስ የትንሣኤ ሰላም ጤና ይስጥልን። የኢትዮጵያ ድምጽ ሬዲዮ አድማጮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ይያልን የዛሬው ፕሮግራማችንን እንጀምራለን። እነሆ የሁድ ጨዋታ ፕሮግራም ተጀመረ።
እንኳን አደረሳችሁ እንኳን አደረሳችሁ
የተሰኘው ታሪክ የመጨረሻዎቹ እስኪያደርገን እኛ የመጀመሪያዎቹ ነን የተሰኘውን ተወዳጅ ዳንኤል ክብረት ጽሑፍ ለዛሬ የፋሲካ በዓል እንደ መዝናኛ ቆጥሬ አቀርብላችኋለሁ። ከዝግጅቱ ጋር አብራችሁን ቆዩ። ታሪክ የመጨረሻዎቹ እስኪያደርገን እኛ የመጀመሪያዎቹ ነን። የመጀመሪያዎቹ በማስተርስ ስራ ያጣን፣ በዲግሪ ኮብልስቶን የፈለጥን፣ 100 ብር የአንድ ብር ዋጋ ሲያጣ የታዘብን፣ ጤፍ በ3000 ብር የሸመትን፣ ደሞዝ 3 ቀን የማይበረክትልን፣ ኑሮ ባላየ ያለፈን፣ ፋሲካን በበቅርጫ ያከበርን እኛ የመጀመሪያዎቹ ነን። ለእንጀራ ለሚሰደደው ጸልየን ሳንጨርስ፣ እንጀራም ሲሰደድ ኤክስፖርት ሲደረግ ያየን፣ ጤፍ ትቶን ላብራቶሪ የገባ፣ ማስቲካ በ6 ብር ገዝተን ሳይጠዘጥዘን አላምጠን የተፋን፣ ግድግዳችንን የሚያስንቅ ቲቪ ያየን፣ በ3D የተደመምን፣ በ7D ነፍሳችን እስኪወጣ የጮህን፣ ባቡር ብርቅ የሆነብን እኛ የመጀመሪያዎቹ ነን። ቡና ከአቦል ወዲያ አመድ አመድ ያለብን፣ ቡና በቅቤ ያልቀመስን፣ ነጭ ጠጅ የጠጣን በወጉ ያልሰከርን፣ ሲያብዱ አይተን ያበድን እኛ የመጀመሪያዎቹ ነን። በፌስቡክ ያጨን በሰርጋችን ማግስት ብራምባ ሰበረልሁ ተብሎ ያልተዘመልን፣ ድንግልና ከመድረገጽ የጠፋን፣ አይተን የማናውቅ ቀብርን እንደ ሰርግ የቀረጽን፣ ሞትን በተቀበርንበት እያለ በሚያስመኝ ሬሳ ሳጥን ሲቀበሩ ብናይ በሟች የቀናን እኛ የመጀመሪያዎቹ ነን። አንድ መሆን የጠፋብን የጀበና ቅርጽ ቢፈርስብን፣ ከዳኔ ደሎ ማንቆርቆሪያ መሳይ የናት ሀገር ካርታ የሳልን፣ ከ97 የተረፍን፣ ከኢቦላ ብናመልጥ፣ ከአይሳይስ እጅ ወደቅን እኛ የመጀመሪያዎቹ ነን። ለቦብ ሐውልት ያቆምን፣ የኛን የረሳን፣ የሰው ያሰብን፣ በሌጋሲ የተመራን፣ በራእይ የበለጸግን፣ ታሪክ ስናነሳ ታሪክ ስንጥል፣ የ3000 ዓመት ታሪክ ስናጎድፍ፣ የ24 ዓመት ታሪክ ስናደምቅ የከረምን፣ መውደቅን በተግባር የኖርን እኛ የመጀመሪያዎቹ ነን ይላናል ዳንኤል ክብረት። እኛስ በዚህ ዘመን ያለን ሰዎች የኛ የመጀመሪያዎቹ ነን የሚያስብለን ነገር ምን አለ? በኔ ዘመን በኔ በወጣቱ ዘመን ያለውን ደግሞ እኔ እንድጫ ተራርጌ አቀርባለሁ። አብራችሁን ሁኑ። አህያ እንደ በግ ቄራ ከቢላዋ ጋር ሲታገልልና እየተዘጋጀን፣ እውነትን በአጃክስ ያስለቀቅን፣ ያለ ጫት ትምህርት የማይጠናልን፣ ያለ ጫት ሥራ የማይሠራልን፣ በሙስና የተወረርን፣ የጀግኖቻችንን ታሪክ ቀብረን ለበቅሎ ሐውልት ያቆምን፣ ሁለመናችን ማስመሰል እንጂ መምሰል ያቃተን እኛም የመጀመሪያዎቹ ነን። እንግዲህ አድማጮች፣ እናንተስ በእናንተ ጊዜ የመጀመሪያዎቹ የሆናችሁበትን ነገር እንድታሰላስሉ እየጋበዝኩ የዛሬው የሁጫታ የበዓል ፕሮግራም በዚሁ ይጠናቀቃል። ሁላችሁም ከቤተሰቦቻችሁ ጋር መልካም አውደ አመት እንዲሆን እንመኛለን።
Oh, my God.
አድማጮቻችን ታላቅ ይቅርታ እንጠይቃለን። የስልክ ቁጥራችን 0819100 አይሰራም። ይደውላል ግን ሃሎ ሃሎ ብንል አትሰሙንም፣ እኛም አንሰማችሁም። ስለዚህ እስካሁን የደወላችሁ 156 ስልክ ቁጥራችሁን ይዘናል። በእኛ ሞባይል እንደውልላችኋለን ያዝናቸውን ስልኮች። እናንተ ግን በ0819100 ብትደውሉ ስልኩን መገናኘት አንችልም፣ የስልክ ችግር ተፈጥሯል። ከዚህ በዚህ የተነሳ ይቅርታ እንጠይቃለን። ከደወላችሁና ቁጥሩን ወዲያው ከያዝነው እኛ በሞባይላችን እንደውልላችኋለን። እስካሁን የ1456 ስልክ ይዘናል። የነሱን እንደውልና እናነጋግራችሁን ሞክራለን። ከታላቅ ይቅርታ ጋር
ያው አንተም እንዳልከው ቢደውሉ ስልካቸውን ለማያዝ ስለሚረዳን እኛ መልሰን በራሳችን ስልክ ሞባይል ደውለን ወደ አየር ኮኔክት እናረጋቸዋልና መደወላቸውን አያቁሙ። ግን ያለውን የቴክኒክ የተፈጠረብን ቴክኒክ ያልተሰበ ችግር እንዲረዱን ያክል ነው። ሙዚቃችን ይቀጥላል። መልካም ባል አብራችሁን ቆዩ። ትንሽ ቆየት አድርገን በሙዚቃ ደግሞ ወደ ዜና ፕሮግራማችን እንሄዳለን። ከዛ መልስ የበዓሉ ሰርፕራይዞች አሉን። አገር ቤትም አንዳንድ ቦታዎች እንደውላለን። በእውነቱ ትልልቅ ፕሮግራሞች ነው ያሉት። ከዜና በኋላ ሁላችሁም አብራችሁ እንድትቆዩ መልካም በዓል እንሞክራለን። እንግዲህ በመሀል ከተሳካ ቁጥራቸውን እንይዛለን። አብራችሁን ቆዩ። ለማንኛውም መልካም በዓል በድጋሚ።
ይቅርታ እንጠይቃለን። የደወላችሁ ልናስገባችሁ አልቻልንም፣ ግን ስልካችሁን ባጭር ጊዜ ውስጥ መጻፍ የቻልነው 156 ሰዎች አላችሁ። ከዛ በኋላም እየደወላችሁ ያላችሁ አላችሁ። እናንተን በሞባይላችን ለመደወል እንሞክራለን። እናንተ ግን ስትደውሉ ስልክ ችግር ስላለብን 0819100100 ስልኩ ይጮሃል። እናንተን አንሰማችሁም፣ እኛንም አትሰሙንም። ሃሎ ሃሎ ብንባባልም አንሰማማም። ስለዚህ ስልካችሁን ዲስፕሌይ ላይ ስናይ እንጽፈውና በሞባይላችን እንደውልላችኋለን። ከታላቅ ይቅርታ ጋር መደወላችሁን ግን አትተው። አሁን 5 ሰዓት ሆኗል። ዜና እናሰማችኋለን።
ለመላው ሕዝበ ክርስቲያን እንኳን ለትንሣኤ በዓል በሰላም አደረሳችሁ። ከቀኑ 15 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይቀርባሉ። የኢየሱስ ክርስቶስ የትንሣኤ በዓል በመላው ዓለም በሚገኙ ሕዝበ ክርስቲያን ዘንድ በድምቀት እየተከበረ ነው። የዘንድሮ የትንሣኤ በዓል ለየት የሚያደርገው ኢትዮጵያውያንና ምዕራባውያን በዓሉን በጋራ ማክበራቸው ሲሆን፣ በኢትዮጵያም በዓሉን ተመልክቶ በሸቀጦች ላይ የዋጋ ጭማሪ መታየቱ ሲገለጽ፣ የጸጥታ ጥበቃው መጠናከሩ ተዘግቧል። በሶማሌ ክልል የተከሰተው የኮሌራ ወረርሽኝ 50 ሰዎች መግደሉ ተገለጸ።
በኢትዮጵያ ሶማሌ ክልል ኦጋዴን አካባቢ በመተገኘው የብርቆድ ከተማ በመዛመት ላይ ባለ ኮሌራ በሽታ ወረርሽኝ 50 ሰዎች መሞታቸው ተገልጿል። በአካባቢው በመንግስት የተጣለው የንግድና የሰዎች ዝውውር እገዳ የበሽታውን ስርጭት ወደ ከፋ ደረጃ እንዲሸጋገር ማድረጉን መቀመጫውን በቤልጅየም ብራስልስ ከተማ ያደረገው UNDO የተሰኘ ዓለም አቀፍ የሰብአዊ መብት ድርጅት የተለያዩ አካላትን ዋቢ በማድረግ አስታውቋል። በዚህ የኮሌራ በሽታ ወረርሽኝ በሚያዛ ወር ብቻ ቆርሌ ተብሎ በሚጠራው መንደር 44 ሰዎች መሞታቸውና በርካታ የአካባቢው ነዋሪዎችም ለህመም እንዲሁም ለምግብ እጥረት ተጋልጠው እንደሚገኙ ተመልክቷል። የተባበሩት መንግስታት ድርጅትን ጨምሮ የተለያዩ እርዳታ ድርጅቶች በሶማሌ ክልል ያለው የድርቅ አደጋ ለኮሌራ በሽታ ወረርሽኝ ምክንያት መሆኑንና ሰዎች መሞት መጀመራቸውን ከቀናት በፊት ለመጀመሪያ ጊዜ ይፋ ማድረጋቸው ይታወሳል። የዚሁ መረጃ መሰረጫ ተከትሎ በጉዳዩ ዙሪያ የተመሳሳይ ሪፖርት ነው ያወጣው የሰብአዊ መብት ተቋሙ። የሶማሌ ክልል ልዩ ፖሊስ ያደረሰ ያለውን የሰዎች ሞት እንዳይታወቅ ነዋሪዎችን ከቀያቸው በማፈናቀል የሞቱ ሰዎችን በድብቅ እየቀበረ መሆኑንም አመልክቷል። ቤት ለመግዛት አስፈላጊውን ክፍያ የፈጸሙ በውጭ ሀገር የሚኖሩ ኢትዮጵያውያን ቤታቸውን ለመረከብ ሲሄዱ ወደ ሆቴልነት ተቀይሮ እንደተጠበቃቸው ተገለጸ። በውጭ ሀገር የሚኖሩ ኢትዮጵያውያን የመኖሪያ ቤት ለመግዛት ክፍያን ከፈጸሙ በኋላ ቤቱን ለመረከብ ሲሄዱ ሆቴል ሆኖ እንደተጠበቃቸው ተዘግቧል። ድርጊቱን የፈጸመው ኬሪያ የተባለው ሪል ስቴት መሆኑ የተገለጸ ሲሆን ጉዳዩ ወደ ፍርድ ቤት ቢያመራም የፍርድ ቤቱ ውሳኔ ይበልጥ አስገራሚ መሆኑን መነጋገሪያ ሆኗል። የማምኮ ወረቀት ፋብሪካ ኃላፊ በሆኑት በሼክ መሐመድ አላሙዲ አጎት በአቶ መርዱፍ የተቋቋመው ኬሪያ ሪል ስቴት ከሰባት ዓመት በፊት ቤት ሰርቼ አስረክባለሁ ብለው የቤቱን ዋጋ በውጭ ምንዛሬና በኢትዮጵያ ብር ከተቀበሉ በኋላ ደንበኞቻቸው ቤታቸው ሊረከቡ ሲመጡ ቤታቸው ወደ ሆቴልነት ተቀይሮ እንደተጠበቃቸው በሀገር ቤት የሚታተሙ ጋዜጦች ዘግበዋል። ጉዳዩን ለፍርድ ቤት ቢያመለክቱም ሰሚ ማጣታቸውም ተዘግቧል። የሰበር ሰሚ ዳኛ የሆኑት አቶ አሊ መሐመድ እና የከፍተኛው ፍርድ ቤት ዳኛ ሸምሱ ሲርጋጋ ህጉ ባለሀብቶችን ስለሚያበረታታ ኬሪያ ሪል ስቴት ድርጅት ለሆቴል አገልግሎት የዋለውን ቤት ሊያስረክብ አይገባም በማለት ውሳኔ ሰጥተዋል። በተመሳሳይ መልኩ ሌሎች ግለሰቦች የከፈሉትን ገንዘብ ሰበር ፍርድ ቤት እንዲያሰጣቸው ቢጠይቁም የሰበር ዳኞች አንወስንም በማለት ከአምስት ዓመት ክርክር በኋላ እንደ አዲስ ከታች ፍርድ ቤት እንዲያመለክቱ በማለት መወሰናቸው ተዘግቧል። የኢትዮ ኤርትራ የድንበር ግጭት እልባት አለመሰጠቱ የአፍሪካ ቀንድ ላለመረጋጋት አደጋ ውስጥ ገብቷል ሲል የአውሮፓ ህብረት አስታውቋል። ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት እልባት አለመስጠታቸው የአፍሪካን ቀንድ መረጋጋት አደጋ ውስጥ ከቶታል ሲል የአውሮፓ ህብረት ባለፈው ሐሙስ ስጋቱን ገልጿል። የኢትዮጵያና የኤርትራ የድንበር ኮሚሽን የሁለቱ ሀገራት የድንበር ይገባኛል ጥያቄ እልባት ለመስጠት ውሳኔ ያስተላለፈበትን 15ኛ ዓመት አስመልክቶ መግለጫ ነው ያወጣው ህብረቱ። ጉዳዩን የአህጉራዊ ትብብርና ልማትን ለማጠናከር በተያዘው እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን አመልክቷል። በሁለቱ ሀገራት መካከል የተቋቋመው የድንበር ኮሚሽን የዛሬ 15 ዓመት ብይን ማስተላለፉ የሚታወስ ሲሆን አጨቃጫቂ የሆነው አብዛኛው የባድመ አካባቢ በኮሚሽኑ ውሳኔ ለኤርትራ እንዲሰጥ መደረጉ ይታወቃል። ይሁንና ኢትዮጵያ የድንበር ውሳኔው ፍትሐዊ አይደለም በማለት በፍርድ ቤቱ ብይን ላይ ከኤርትራ ጋር ድርድር እንዲካሄድ ጥያቄን በወቅቱ አቅርባለች። የኤርትራ መንግስት በበኩሉ የፍርድ ቤቱ ውሳኔ ሙሉ በሙሉ ተግባራዊ ካልተደረገ ከኢትዮጵያ ጋር በብይኑ ዙሪያ ድርድር እንደማያደርግ አቋሙ ሲያስታውቅ ቆይቷል። በዚሁ ልዩነት መሰረት ሁለቱ ሀገራት በገለልተኛ አካል የተላለፈን ይግባኝ ውሳኔ ተግባራዊ ሳያደርጉ 15 ዓመታት እንዳስቆጠረ የአውሮፓ ህብረት ባወጣው መግለጫ አስታውቋል። ገዢው ፓርቲ ያልተመዘገቡ ናቸው ያላቸውን ከ300,000 በላይ የስልክ ሲም ካርዶችን ከአገልግሎት ውጭ አደርጋለሁ ማለቱም ተሰምቷል። በስልክ የሚታገዙ ወንጀሎችን ማጭበርበርን እንዲሁም በሽብርተኝነትን ለመዋጋት በማለት ደንበኞችን የሚገለገሉባቸውን ሲም ካርዶች ባለማስመዝገባቸው 349,261 ሲም ካርዶችን ከአገልግሎት ውጭ ለማድረግ ዝግጅት ማጠናቀቁን የኢትዮጵያ ቴሌኮሙኒኬሽን መስሪያ ቤት አስታውቋል። የመገናኛ ኢንፎርሜሽን ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል ሲም ካርዶቹ ከአገልግሎት ውጭ ከመሆናቸው በፊት ሰነድ የሌላቸውን የሲም ካርድ ባለቤቶች ለመመዝገብ በአሁኑ ሰዓት ማንነታቸው በማይታወቁ በኢትዮጵያ ሰማይ ስር ግንኙነት የሚያደርጉ ቶሎ ማንነታቸው እንዲያስታውቁ እየተናገሩ መሆኑን የገለጹ ሲሆን በሚቀጥሉት ሁለት ወራት በማይመዘገቡትና ማንነታቸው ባልታወቁ ደንበኞች ላይ የመዝጋት እርምጃ እንወስዳለን ብለዋል። እንደ አውሮፓውያን አቆጣጠር ከመስከረም ወር 2017 አካባቢ ጀምሮ የሲም ካርዶቹ ከአገልግሎት ውጭ ከመሆናቸው በፊት ለደንበኞች የሁለት ዓመት የመዝገባ ጊዜ ተሰጥቷቸው በዚህ የጊዜ ገደብ ውስጥ ቢያስመዘግቡ የሚል ሀሳብ የቀረበላቸው ዶክተር ደብረጽዮን ድምጻቸውን እየሰማ ነው፣ ጊዜ ለመስጠት ጊዜ መውሰዱን አንቀበለው ሲሉ ገልጸዋል። በወላይታ ዞን አረካ የሚገኝ አንድ የገበያ ቦታ መቃጠሉ ተነገረ። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የትውልድ ቦታ አረካ የሚገኝ አንድ የገበያ ቦታ መቃጠሉ ሲነገር የቃጠሎ ምክንያት በውል ባይታወቅም በህዝቡ ውስጥ ከንግድና ካስተዳደር በደል የመነጨ ሊሆን እንደሚችል ያካባቢው ነዋሪዎች ይናገራሉ። ነዋሪዎች እንደሚሉት የገበያ ቦታውና በዛ የነበሩ ሱቆች በደህደን ካድሬዎችና በአቶ ኃይለማርያም ደጋፊዎች ተያዙ ነበሩ። በዚሁ ሳቢያ ወጣቶች የሥራ ዕድል ባላገኙበት ሁኔታ ጥቂቶች ተጠቃሚ መሆናቸውን በዚሁ ውስጥ ከፍተኛ ምሬት መፍጠሩን ምንጮች ሲገልጹ፣ በቃጠሎ ስለደረሰው ጉዳት መጠን የታወቀ ነገር የለም። ጠቅላይ ሚኒስትር ኃይለማርያም ለምርጫ በተወዳደሩበት አረካ 100% አሸናፊ ሆነዋል በተባለበት ጊዜ አንድም ሰው ለተፎካካሪያቸው ድምጽ አልሰጠም መባሉ ይታወሳል። በዚህ ውጤት ተፎካካሪውና ቤተሰቦቹ ወይም ደጋፊዎቹ ምንም ድምጽ አልሰጡም የሚባለው የምርጫ ቦርድ ውጤት በህዝቡ ዘንድ መሳለቂያ እንደነበር ማይዘነጋም። በወላይታ አረካ ጠቅላይ ሚኒስትር ኃይለማርያም ህዝቡን ወክለው ከተመረጡና ጠቅላይ ሚኒስትር ከሆኑ በኋላ መራጮችን ዞር ብለው አይታዋቸው እንደማያውቁም ይናገራሉ የአካባቢው ነዋሪዎች። የበንዲ እንዳለ በበለሳ ወረዳ በሚገኘው ታደራዊ ካምፕ ላይ ጥቃት መፈጸሙን አርበኞች ግንቦት 7 አስታውቋል። ግንባሩ በላከው መግለጫ እንዳለው በበለሳ ወረዳ ባጀየኑ ወረዳ ሚያዚያ 4 ቀን 2009 ዓ.ም ተመረተ ሌሊት ላይ ወታደራዊ ካምፕ ላይ ጥቃት ፈጽመዋል። ታጋዮቹ ለግማሽ ሰዓት ያክል አካባቢው መቆጣጠራቸውንና ያለምንም ጉዳት ወደ አካባቢያቸው መመለሳቸውንም ገልጸዋል። ጥቃቱን በተመለከተ በገዥባ ፓርቲ በኩል የተሰጠ መልስ የለም። በመጨረሻም ትናንት ኢትዮጵያ የሚለው ነጠላ ዜማውን ለህዝብ የለቀቀው ቴዲ አፍሮ ሙዚቃው ለህዝብ ከደረሰ ከአንድ ቀን በኋላ ከ360,000 በላይ ተመልካቾች በዩቲዩብ ብቻ መመልከታቸውን ተከትሎ ለኢትዮጵያ አዲስ ሪከርድ መሆኑን የተለያዩ መገናኛ ብዙሃን ዘግበዋል። ቀሪው የኢትዮጵያ ሙሉ አልበም የዛሬ ሳምንት ለዳግማ ትንሳኤ እንደሚለቀቅም ተዘግቧል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። መልካም ቆይታ።
ኑ እንሰባሰብ
ኑ እንሰባሰብ
ሜይ 6 ደረሰ መሰባሰቢያችን የምርቃቱ ቀን ያዲሱ ቤታችን
ከቦርበሪ ድረስ ሁሉ ቀጠሮ ተከፍቶ ይገኛል መሰብሰቢያው አምሮ
ሰውን ለመፈለግ ከተማማ ይወጡ ሁሉን ያገኛሉ ቦርበሪ ከመጡ
ከስራ በኋላ ተከፍቶ አዳራሹ ይጠብቆታል እዚያው እንዲያመሹ
ግብዣ ቢገጥሞ ክርስትና ልደት ወይም የልጆ ከመጣ ምርቃት
አዳራሽ ስላለ በቃ ይጨነቁ ቀንና ሰዓቱን ቀድመው ያሳውቁ
ወግም ካማሩ ከኩያ ጨዋታ ወይም ካነሳሱ የድሮ ትዝታ
የጠፋ ጓደኛ ይምጡ ያገኛሉ እዚያ ተሰብስቧል ተጠቃሎ ሁሉ
የመሰባሰቡ ትልቁ ቁም ነገር ተከባብሮ ኑሮ ሰላምና ፍቅር
ሀዘንና ደስታ የግልን በጋራ እንድትወጣ ነው ይዘን ይህን ስፍራ
ኢትዮጵያዊ ሲኖር ድሮም በሀገር ቤት መመስረት እንዲችል ፍቅርና አንድነት
በድር በሰንበቴ በማህበር በቁፍ የቻለ ህዝብ ነው ድሮም መሰባሰብ
ሁሉም ተመልክቶ እንደራሱ ገንዘብ ለማዕከሉ እድገት ካረገረብረብ
አላማው ተሳክቶ በጥቂት አመታት ይበቃ ይሆናል ለሰፊው አገልግሎት
ሁሉንም ባይኑ እንዲያረጋግጡ በሜይ 6 ቀን ከቦርበሪ ይጡ
ዘሞ የሚገኘው ይቃና ቅጥራችን
ኑ
እንሰባሰብ ለጋራ ቤታችን
ካሉንዳ ታላቅ የመዝናኛና የገንዘብ ማሰባሰቢያ ዝግጅት በሃሉንዳ በሀገራችን ኢትዮጵያ በተቀሰቀሰው የህዝባዊ አመጽ ከፍተኛ ጉዳት የደረሰባቸው ወገኖቻችንን ለመርዳት በስቶክሆልም ከተማ አገረዳድ ኢትዮጵያውያን ያቋቋሙትን የወገን ለወገን የመደራጃ ማህበር ቀዳሜ አፕሪል 29 ቀን ከቀኑ 14 ሰዓት እስከ ሌሊቱ 1 ሰዓት ድረስ የሚቆይ የመዝናኛና የገቢ ማሰባሰቢያ ዝግጅት አዘጋጅቶ ይጠብቃቸዋል። በቀኑ ዝግጅት በባለሙያ የተሰራ የሀገር ባህል ምግብና በምሽቱ እንደምታ ደግሞ በዲጄ በተቀነባበሩ ምርጥ ዘፈኖች እንዝናናለን። በእለቱ የሚገባው ገቢ በሙሉ በውድ ሀገራችን ኢትዮጵያ በተቀሰቀሰው ህዝባዊ አመጽ ከፍተኛ ጉዳት ለደረሰባቸው ወገኖቻችን ችግራቸውን ለመታደግ ይውላል። የመግቢያ ዋጋ ለቀኑና ለማታው ዝግጅት 250 ክራውን ብቻ። የዝግጅቱ ቀን ቀዳሜ አፕሪል 29 ሰዓት ከ14 ሰዓት እስከ ሌሊቱ 1 ሰዓት። የዝግጅቱ ቦታ ቶም ተበሪያ ቤገን 14 ፋሎንዳ። አስታውሱ አትርሱ፣ የአፕሪል 29 የቀዳሜ ቀን ቀጠሮ ለዚህ ለተቀደሰ ዓላማ ከወገኖ ጋር በዚህ ዝግጅት ላይ ይሁን። የኢትዮጵያውያን የወገን ለወገን የመደራጃ ማህበር በስቶኮ።
እንግዲህ አድማጮቻችን ዜና አድምጠን ሙዚቃም ሰምተን ማስታወቂያዎችን ሰምተን ተመልሰናል። አሁን በቀጣይነት እንግዲህ ቅድም ቃል በገባኑ መሰረት ከዜና በኋላ ያለው ልዩ ፕሮግራም ወደ ተለያዩ ቦታዎች እኛ ስልክ ጥሪዎች የምናደርግባቸው ፕሮግራማችን ነው። የእነዚህም ፕሮግራሞች እናንተም ደውላችሁ ያልተሳካ ቁጥሮችንም ያካትታል። አገር ቤት እንደውላለን። አገር ቤት ደውለን የተወሰኑ ሰርፕራይዞች ለእናንተ አለን። የበዓል ለእናንተ ይመጥናሉ ያልናቸውን የስልክ ጥሪዎች እናደርጋለን። እነዛ እስከሚሳኩልን ድረስ ግን በስልክ አልተሳካለንም ብለው ኤስኤምኤስ ያደረጉልን አንድ ወዳጃችን ነበሩና እሷን ለእናንተ ለማቅረብ እንሞክራለን። አንድ አድማጫችን አየር ላይ ያሉ መሰለኝ ደውለን ኮኔክት አድርገናል። እስቲ እሳቸው የሚሉን እንስማ። ሄሎ ሄሎ። ያ እንግዲህ እስቲ ይሄኛው እስከሚስተካከል ወደ የጀመርነው እንትን ላለው ወደ ተላከው መልእክት እንሄዳለን። ምንድን ነው የሚለው? ሮማውያን በይሁዳን ይገዙ በነበረ ጊዜ በፋሲካ ወቅት የሞት ፍርድ የተፈረደበት አንድ እስረኛ የመፍታት ልምድ ነበራቸው። ለዚህም ነው ጲላጦስ ነፍሰ ገዳዩ በርባንን የፈታው። ሮማውያን በጣም ጨካኝ ነበሩ። በተለይ ደግሞ ሮማዊ ላልሆኑ ርህራሄ ብሎ ነገር አልነበራቸውም። ቢሆንም አንዳንዴ እነርሱም እንኳን ሕዝብን ማዳመጥ መስማት አስፈላጊ ነው ብለው ትንሽ ብትሆን ሕዝብ ሊያስደስት የሚችል ነገር ያደርጉ ነበር። ኢትዮጵያ ውስጥ ያሉ ገዦች እንኳን ወንጀለኛ ሊፈቱ ወንጀል የሌለበትን አገሩና ሕዝቡን የወደደውን ፊቱን ሲያዩ ደስ ያላላቸውን ሁሉ ነው እያፈኑ የሚያስሩት። ከረማውያን የባሱ ከጲላጦስ የባሱ ጨካኞች ናቸው። እንዴት የሰው ልጅ ከእናት ማኅፀን ውስጥ ተወልዶ ስብዕና የለሽ ሊሆን ይችላል? እንዴት ወንድም ወንድሙን በማሰቃየት ደስተኛ ይሆናል? ወገኖች ይሄ እርግማን ነው። መልካም ፋሲካ ለእናንተ፣ ይህን ደግሞ ልቦና እንዲሰጣቸው ጸሎቴ ነው ብለው አድርሰውናል። እኛም መልካም ፋሲካ እንላለን። አድማጫችን ደውሎ ገብተዋል በስልክ የሚሰማ ከሆነ እንግዲህ አድማጫችንን አየር ላይ አድርገናል። ሀሎ
ሀሎ
ሀሎ። ጤና ይስጥልኝ መቤቴ፣ ይቀጥሉ።
እንኳን አደረሳችሁ።
እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን ለፋሲካ በዓል እርስዎንም አድርሶት።
እንኳን አብሮ አደረሰን። ድምፅ ይሰማል? ትንሽ ውጤነኛ ያለውትና
አሁን የደወልሽው እህታችንንም ይቅርታ እንጠይቃለን። ስልክ ችግር አለብን። 1910 አይሰራም። ብዙ ሰው ትደውላላችሁ። በተቻለ መጠን የወሰድናቸውን ስልኮች በእኛው በሞቢላችን ለመደወል እንሞክራለን። አይሆፕ ትክክል ቁጥሮቹን ወስጃለሁ። ከዲስፕሌየሩ ላይ በአስቸኳይ ነው የጻፍኩት። የተወሰናቸው አንድ አሁን ወደ 10 ገደማ ስልክ ወስጃለሁ። ለመደወል እንሞክራለን። ቃል እንገባለን የቻልነውን ለማድረግ። መልካም አዲስ ዓመት። ከይቅርታ ጋር ቀጥል መብራቱ ውይይትህን።
አቤት። አዎ ያው ይሰማል ይሰማል። በጣም ጥሩ።
እንግዲህ ዛሬ ፋሲካ በዓል ነው። ፋሲካን አስመልክቶ እንግዲህ ስልክ ጥሪ ለማድረግ ሙከራ አድርገን ነበር። ስልካችን ለጊዜው ቴክኒክ ችግር አጋጥሞናል። እርሶንም እንግዲህ መልሰን በግል ስልክ አግኝተንዎታል። እንግዲህ አየር ሰዓቱን ለርሶ ክፍት አድርገናል። ሐሳቡን የመልካም ምኞቱን ይግለጹልን።
ያው አይ በጣም አስቸጋሪ ነበር። ብዙ ሰዓት ቆይ ሙከሬ ነበር እና አይ ዋናው መምጣቴ ነው። ወደ እናንተ
ያው እንግዲህ
መድረሴ ነው። እንኳን አደረሳችሁ። በጣም ደስ የሚል ቀን ነው። በዚህ መመድረሳችን እንኳን አደረሳችሁ ላለው ድጋሜ ለሁሉም ለኢትዮጵያኖች በሙሉ ኢትዮጵያ በተለይ ላሉት መልካም ፋሲካ በዓል ላለው።
በጣም ጥሩ። እንግዲህ ለእርስዎም መልካም ፋሲካ ይሁን። ድምቅ ያለ ፋሲካ ያሰቡት የሚሳካበት ጊዜ ያርግሎት። ለሀገራችንም ሰላም ይስጥልን። መልካም በዓል፣ መልካም ፋሲካ ለእርስዎ።
አሜን አሜን። ለሁላችንም
እርስዎን ስሞትን አልገልጹልንም መግለጽ የሚፈልጉ ከበቡሽ። መልካም በዓል፣ መልካም ጊዜ።
አሜን አሜን። ለሁላችሁም ለእናንተም መልካም በዓል ይሁንላችሁ። ሀገራችንን ሰላም ያደርግልን። የፍቅር የደስታ ሀገር ያድርግልን።
መልካም እሺ።
አስገባሽ ነው ባጭሩ።
ሄሎ፣ ሁለተኛ እንግዳችን እንግዲህ ደውለን አስገብተናል። ሄሎ፣ ይስማል መብቴ? ሄሎ፣ ጤና ይስጥልኝ።
እንደምን አላችሁ?
እንደምን አላችሁ? እንኳን አብሮ አደረሰን። እንግዲህ መልእክቶን ያስተላልፉልን። አየር ሰዓቱን ለርሶ ሰጥተናል።
አመሰግናለሁ ምድብ ስለተስላገኘሁት። በመጀመሪያ እንኳን አደረሳችሁ ለፕሮግራም መሪዎች በሙሉ
እንኳን አብሮ አደረሰን።
በመቀጠል ለመላ ኢትዮጵያ ኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ ለብርሃን ትንሳኤው።
ይቀጥሉ። እንኳን አብሮ አደረሰን። እንግዲህ ያው እነሱን ወክለን እንኳን አብሮ አደረሰን እንበል። ይቀጥሉ።
እንግዲህ ይሄ መልእክት ላስተላልፍ ነው በጣም
ኦኬ። ማን ልበል እርሶን?
ሀና እባላለሁ ከስቶኮል።
ኦኬ። ወይዘሮ ሀና፣ ወይዘሪት ሀና እንግዲህ መልካም በዓል እርሶም።
ወይዘሮ ሀና
መልካም በዓል እርሶም ይሁንልዎት። እንግዲህ መልካም ፋሲካ፣ አብራችሁን ቆዩ። ባይ
አንድ ጀምርና
ምናልባት እንግዲህ የአድማጮቻችን እየደወልን እያገናኘን ነው። እስከዛ ድረስ እንግዲህ ሁላችንም ይህንን በዓል ስናስብ እንግዲህ በህመም በየሆስፒታሉ ያሉት እንግዲህ በችግር በተለያየ ሁኔታ ውስጥም ያሉትን ማሰብ ግድ ይለናል። በተለይ ደግሞ ለዛች ለሀገራችን ዲሞክራሲ መመስረት ነፍሳቸውን ሳይሰቱ ስላላቸው ህይወት ሳይጨነቁ እንግዲህ ከወያኔ ፊት እየተፋለሙ ያሉና በእስር ቤት ያሉ ወንድም እህቶቻችን ማሰብ ግድ ይለናል። ከነዚህ መካከል አንዷለም አራጌ፣ እስክንድር ነጋ፣ ናትናኤል መኮንን፣ አንዷለም አያሌው፣ ውብሸት ታዬ፣ ዶክተር መራራ ጉዲና፣ አቶ ኦሉባና ለሌሳ፣ አቶ በቀለ ገርባ፣ ኮሎኔል ደመቀ ዘውዱ፣ እህት አስቴር ስዩም፣ እህት ንግስት ይርጋ፣ በላይነህ ሲሳይ፣ ሉሉ መለሰ፣ አንግባው ሰጠኝ፣ አንጋው ተገኝ፣ አባይ ዘውዱ፣ ተስፋዬ ታሪኩ፣ አወቀ አባተ፣ መቶ አለቃ ጌታቸው መኮንን፣ ዮናታን ተስፋዬ፣ ጌታቸው ሽፈራው፣ ኤልያስ ገብሩ፣ መሳይ ምትኩ፣ አለባቸው ማሞ፣ እንግዳ ዋኘው፣ ፍቃዱ አበበ፣ ብርሃኑ ተክለያሬድ፣ እየሩስ ተስፋው፣ ወይዘሮ ማዋይሽ አየሉ እና በአስር ሺህ የሚቆጠሩ በተለያዩ ወህኒዎች እየተሰቃዩ እየተገረፉ ቶርቸር እየተፈጸመባቸው ያሉትን ወገኖቻችን እንግዲህ እግዚአብሔር በዓሉንም አብሮ ከእነሱንም እንዲያስብልን በዓሉንም ስናከብር እነሱንም እያሰብን እንዲሁም ያልጠራኋቸው እጅግ በጣም ብዙ ወንድም እህቶቻችን በዚህ ሰዓት ላይ በጨካኙና አምባገነን ወያኔ ስርዓት በተለያዩ እስር ቤቶች የተለያየ ግፍና መከራን እየተቀበሉ ያሉ ወንድም እህቶቻችን አሉ። ለእኛ ነጻነት ለሁሉም ኢትዮጵያዊ ዲሞክራሲ መመስረት ያርጉ ያሉትን ጥረት ሳላደንቅ መልካም በዓል ይሁንላችሁ ሳልልም ማለፍ አልችልም። የኢትዮጵያ ሬዲዮ ድምጽም በዚህ አጋጣሚ ይህን መልእክት ያስተላልፋል። የተለያዩ ስልክ ጥሪዎችን እናደርጋለን። አብራችሁን ቆዩ እስከ ፕሮግራማችን መጨረሻ ድረስ። ወደ ሀገር ቤትም የተለያዩ ስልክ ጥሪዎችን እናደርጋለን። እንግዲህ እንግዶቻችን ከእናንተ ጋር ለመገናኘት ጓግተዋል። እናንተንም ለማግኘት እየጠበቁ ነው ያሉት። ወደ እነሱ እስከምንመጣ ሙዚቃ እንጋብዛለን። አብራችሁን ቆዩ። እንግዲህ አድማጮቻችን የተለያዩ ደዋዮቻችን ለማግኘት ሙከራ ያደረግን ነው። በማለ እንግዲህ አህመድ ባልደረባ እንግዲህ ይሄንን ፕሮግራም ጎን ለጎን ለማስኬድ እየሞከረ በአሉት ሙዚቃዎችም የባል ስሜቱን እየገለጸ ነው የተወዛዘ ነው በተወሰነ እንግዲህ ስልክ ጥሪዎችን አረጋል ወደ ሀገር ቤት ጥሪዎችን ለማድረግ እየሞከረን ነው። ያው ይታወቃል መቼም ባል ሲሆን ሀገር ቤት ያለው የስልክ ኮኔክሽን ትንሽ ለመገናኘት የሚከብድ ሁኔታ ነው ያለው። የሞከረን ነው እስከ መጨረሻው ሰዓት እንሞክራለን። ወደ ለንደን ማካቤ ተወሰኑ ስልክ ጥሪዎች እናረጋለን። በተለይ ደግሞ በሚቀጥለው ሜ 19 ላይ ታሰበ ትልቅ ሰላማዊ ሰልፍ አለ። የዶክተር ቴዎድሮስ አድሃኖም የወልድ ሄልዝ ኦርጋናይዜሽን ለምርጫ ላይ በሚያረጉት ምርጫ ላይ ያለውን እንግዲህ ተቃውሞ ለማሰማት አውሮፓ ቀፍ ሰልፍ ይካሄዳል በሚቀጥለው ወርና እሱን በተመለከተ አንዳንድ መረጃዎችን ለማህበረሰቦቻችን ለማድረስ ከለንደን አካባቢ ስልክ ጥሪዎችን እናረጋለን። ወደ በኋላው ተመልሰን እነሱን እናገኛለን። አብራችሁን ቆዩ። አሁንም ደግሜ መልካም በዓል ላለው አብራችሁን ቆዩ። እንግዶቻችንን ደዋዮቻችን ለማግኘት እንሞክራለን። በዚች ሙዚቃ ቆዩልን። መልካም በዓል ድጋሜ።
አድማጮቻችን አሁን ከሀገር ቤት ስልክ አለን መሰለኝ። ሃሎ ጠና ይስጥልኝ። ሃሎ ጠና ይስጥልኝ። እመቤት አይደለሽ? ሰላም እመቤት፣ እንኳን ለብርሃነ ትንሳኤው አደረሰሽ። ስዊድን ከስቶክሆልም የኢትዮጵያ ድምጽ ሬዲዮ ነው የምንደውልልሽ። የተረዳሽው መስሎኛል። እንኳን አደረሰሽ በድጋሚ። እመቤት ትናንትና በፌስቡክ ላይ አንድ ደስ የሚል ነገር ይዘሽ አይቼ ነበር። አንቺንም ያስደስተሽ ብዙ ኢትዮጵያኖችን የሚያስደስት እጃችን ገባ ነው ምናምን ብለሻል። ምንድን ነው እስቲ መጀመሪያ እሱን ንገሪና ከዛ ወደ ዋናው እንትናችን ገባለን።
ጀርቲቲ አፍሮዲ ነገላዚሞን ነበርና 4 ኪሎ አካባቢ እያደን ነበር ለሰዎች።
ኦኬ
እሱ ነው ጀሪ ያየርቲቪ
እጄ ገባ ያልሽ እሱን ነው? ኦኬ እንኳን ደስ ያለሽ እመቤት። በጣም ብዙ ኢትዮጵያኖች አድናቂዎች አሉሽ። የኢትዮጵያ ድምጽ ሬዲዮም ከአድናቂዎችሽ አንዱ ነው። በጣም ጽናት ያለሽ ወጣት ኢትዮጵያዊት ነሽ። አሁን የደወልንልሽ በዛሬው ዕለት በፋሲካ በዓል ዕለት አንቺ ሰው ሲጨፍር ሲደሰት አንቺ ጓዶችሽን ዘመዶችሽን ወዳጆችሽን አብሮ የትግል ታጋዮችሽን ለመጠየቅ ወደ ቃል ልትሄደሽ ነበር። እስቲ ስለሱ ንገሪን። ምንድን ነው በዛሬው ዕለት አንቺ ወደዛ እንድትሄጂ እየገፋፋሽ?
አሁን ማለት በብዛት የበዓል ጊዜ እቤት አንዳታልሽን ተሰባሰብ ወደ ህሊና ፍሬኞች ጋር ነው የምንሄደውና ባለፈው ዓመት እንደውም ቂሊንጦ ቃልስ ነበር ይልኩት። ግን አሁን የቂሊንጦ ሰዓቱ ስለተቀየረ የመጠየቅ ደሳ ሴቶቹ ጋር ነው የመጣው። ሴቶቹ ጋር ደግሞ ማንኛውም ሳይገባ ስም የተመዘገበ ብቻ ስለነበረ ቃሊቲ ብቻ ነበር መምጣት ያለብኝ።
ማንን አገኘሽ?
በቃሊቲ ነው ያሳለፍኩ ዛሬ።
ማንን አገኘሽ እዛ ሄደሽ?
ያው አምስት ልጆች ማን አግኝቻለሁ መጀመሪያ ስገባ፣ አንዱ አለም አድራጊ፣ ከዛ ንግስት ጋ እማዋይሽ አለሙ ከነት ስዩምና ኢየሩሳሌም ተስፋ።
እንዴት ናቸው? ምን ይላሉ? ጤናቸው እንዴት ነው?
ጤና ናቸው። ያው ማለት ከየሩሲቲ ሜድርቹ ሰላምታ ብቻ ነው የሚፈቀደልኝ። ትንሽ ከማወሽ ጋር ነው ከንግስት ጋር እንዳውርተናል እንጂ ከሰላምታ ሰላም ምናምን ተባብለናል። ከእናንድ አለም ጋር ማውራት አልቻልኩም። ግን ማለት እንደ ፖሊሱ መልካም ፍቃድ ሆኖ ሰላም ብያዋለሁ እና መልካም ባል በይልኝ ያለው ጤና ነው የሚዘምር የምትቀብሏል አንዳለው ሁሉም ደህና ናቸው። ትንሽ ቀለ ማሟት ነበረ። አስቴር ስዩ ማለት ነው ከጎንደርሳያ ይመጣች።
ምን ተሰማሽ በዚህ በፋሲካ ዕለት እህቶችን ጓዶችን ወንድሞችሽን እስር ቤት ሄደው እዛ ታስረው ስታይ ምን ተሰማሽ? እነሱስ ምን ተሰማቸው አንቺን ሲያዩሽ?
ማለት እነሱ ጠያቂ ሲያገኙና ፍርድ ቤት ሄደስ ጠይቃቸው ማለት እንዳልተረሱ አይነት ስሜት ነው የሚሰማቸው። እና ሰው ባገኙ ቁጥር በጣም ነው ደስ የሚላቸው። እንትና ሰላም ብሏቸዋል ለራሱ ስትላቸው በጣም ነው ደስ የሚላቸው። ከሱ አልፈ ደግሞ በበዓል ቀን ቤተሰብ ከጓደኞች ተለይተ ወጣ ብለ እንደዚህ እነሱ ብቻ አስበ እነሱ ጋር ልጠይቃቸው ግን ባሲዝ ራሱ እነሱ ልጠይቃቸው ሲ የሚሰማቸው ፊታቸው ላይ የሚታየው ደስ አለ። በዓል ደግሞ ቢከፋቸው እንኳን አንተ እነሱን ብለ ስለመጣ በጣም በደስታ ነው የሚያስተናግዱት። አንተ ደብሮ እንደውም በበዓል እንዴት እንደዚህ ሆኑ እንደዚህ ብርች ወጣትነታቸው ምናምን እያየ የሆነ ሽንቅቅ ነገር ስትል እነሱ ግን ጠጣ ብለው ያበረታታው ምናምን እንደምትመጣው እና ሌላ ቦታ ከሚታሳልፈው ይልቅ እኔ እዛ ሄዴት መጣ በጣም ነው ደስ የሚለኝ። በቃ የሆነ ሙሽት ነው የሚያደርጉ እና እርካት ይሰማሃል።
እንዴ እመቤት ተረስተናል ብለው ያስባሉ እንዴ?
ተረስተናል ታን እንዴት መሰለ? መዘንጋት ነገር
የለም። አዎ ገባኝ።
ያለውን ስሜት ያዩ። አዎ እንደገና ደግሞ አሁን ለምሳሌ እመወይሻለሙ እነየሩ ሁለት አመታቸው ምናምን ነው ከታሰሩ። እነቀንም ገና ወደ አመት ምናምን እየተጠጉ ነው። እመወይሻለሙ ግን አሁን ወደ አስር አመት ዘጠኛ መቶም ምናምን ጨርሳ የታሰረች ሴት ናት። ትልቅ ናት። እናት ናት። እንዲሁ ራሱ ሄደማ አበረታታት ያለብ ነው። ሲከተል እነየሩ የቤተሰብ ስም ተሰጥቶ ነው የምትገባው። እማወይሽ ጋር ስትገባ ግን ማንኛውም ሰው ይጠይቃል እና እማወይሽን እንኳን ሄዶ የሚያበረታት ሰው የለም ከቤተሰብ ውጭ። ቤተሰብ ራሱ አልፎ አልፎ ነው የሚገጠው፣ ያው ያቅምም ጉዳይ አለ። ግን ከቤተሰብ ውጭ ራሱ እንዴት ነሽ ብሎ ፌስቡክ ላይ እንደምናየው ጀግና ምናምን እንደሚባሉ አይደለም። አንድ ቀን በወር እንኳን አንዴ የሁለት ቀን እረፍት ሄዶ አዲስ ሰው አታገኙ እና የሆነ የሚሰማቸው ስሜት አለ።
ይገባኛል። ግን ትነግሪያቸዋለሽ ለምሳሌ በእኛ አካባቢ በኩል እዚህ ስዊድን ውስጥ ያሉ ኢትዮጵያኖችን ሳቅ ይሄን የኢትዮጵያን ጉዳይ የሚከታተሉ በጣም እንደሚያስቧቸው በብዛት በውጭ ያለው ኢትዮጵያዊ እንደሚያስባቸው እንደሚጨነቅላቸው ትነግሪልናለሽ? መልእክት አስተላልፊልናለሽ? ሌላ ጊዜ ስቴጂ
ለምሳሌ አሁን የተወሰን ቀናት ሄዳለሁ። ትምህርት ምናምን ስለመጣን እንጂ ቢያንስ በሳምንት ውስጥ ሄዳለሁ ካለች እና እነሱ ራሳቸው ይጠይቋል። ውጭ ምን አዲስ ነገር አለና እንትን ይላሉ። ከዛ በኋላ እንትና ሰላም ብሏቸዋል፣ በዚህ ቦታ እኮ እንደዚህ ተደርጎ እንደዚህ እያሉ የእናንተን ስም አስታውሰው እንደዚህ አይነት ዜና ወጥቶ ምናምን እላቸዋለሁ። እኔ ዋን ነገራቸው ራሱ እነሱ ራሳቸው ይጠይቁኛል፣ ያንን ነገር መስማት ይፈልጋሉ።
እንግዲያው
ከቤተሰብ ባለፈ
እንግዲያው መልእክት አስተላልፊልን
ማለት
ቀጥ
የኔና እነሱ ያስተላልፉትን ማስተላልፍልን
የራ የኛን መልእክት የኛን መልእክት አለኝ መልእክት አንቺ ጨርሽና መልእክቴ እነግርሻለሁ።
እሺ ማለት እኔ ማስተላልፍ የምፈልገው መልእክት እንደዚህ ሀገራቸው ጉዳይ የገቡ ወጣቶችን መርሳት የለብንም። ማለት ምንም ነገር ማድረግ እንኳን ማችን እነሱን እንኳን መጠየቅ ማንችል ደካማ ቤተሰቦች አሏቸው። ቤተሰቦቻቸውን እንኳን መደገፍ መቻል አለብን። በስልክ ሊሆን በምንም ነገር ባገኘን አጋጣሚ ቤተሰቦቻቸውን መደገፍ መቻል አለብን። እነሱንም ደግሞ በሚቻለው አጋጣሚ ማለት ፌስቡክ ላይ ማህበራዊ ሚዲያ ላይ እንደምናየው ሳይሆን ሄደን ቀርበን በአካል ልናበረታታቸው ይገባል። ቢያንስ ፎር እንጂ ምንም ማለት አይደለም። እንደዚህ እንኳን ለመዝናናት የምናጠፋው ጊዜ አለ። የሆነ ሰዓት መድበን አሁን አዲስ ከስድስት እስከ ሰባት ነው የሚጠየቅ ሽፍተኛ ሰዓት ተብሎ በዛ ሰዓት እንኳን ሄደን አበረታተናቸው ምናምን እንዴት ናቸው ምናምን ብለናቸው ልንመጣ ለነሱ በጣም ትልቅ ነገር ነው እና እናስታውሳቸው ደግና ማለት ሳሳይሆን በተግባርም ሚሄድ እንደግፋቸው።
እመቤት እጅግ በጣም እናመሰግናለን ስለ አስተያየትሽ። እኛ መልእክት እንድታስተላልፊልኝ የምፈልገው ስዊድን ካለው የኢትዮጵያ ድምፅ ሬዲዮ ለነዚህ ለነ ኢየሩሳሌም ለናንዱ ዓለም በጠቅላላው ለምታገኛቸው በሙሉ ምን ያህል አክብሮት ፍቅር እንዳለን ንገሪልን። ሁልጊዜ እናስባቸዋለን። ሁልጊዜ ስለነሱ ከመናገር ተቆጥበን አናውቅም። እነሱን ከማንሳት በየሳምንት ፕሮግራማችን ተቆጥበን አናውቅም። የተቻለንን ደግሞ ቤተሰቦቻቸውን በአቅማችን በፈቀደው በሬዲዮኑ ለማድረግ እንደሚሞክር ይሄን መልእክት አስተላልፊልኝ። አንቺስ በግልሽ ምን ይሰማሻል? በአሁኑ ጊዜ ኢትዮጵያ ውስጥ ፋሲካ ነው። የፋሲካን በዓል እንዴት ነው ቃሊቲ ሄደሽ ከማሳለፍ በተጨማሪ ሌላ ምንድን ነው እንዴት ነው የምታሳልፊው? አመት በዓል ነው እና መቼም እንደ አቅሚቲ ይባላል ችግሮች ሁኔታዎች ቢደራረቡም መቼም እንዴት ነው ያሳለፍሽው?
እኔ ማለት ከተወሰነ አመት ማለት ለበዓል እንደዚሁም ከቤት ጊዜ መውጣት እንትን የለም፣ ግን ከጓደኞቼ ጋር ተሰብስቤ የማሳልፍበት ኮንዲሽን ነበረ። ከሆነ ጊዜ በኋላ ያንትን ቀርቷል። ማለት ትምህርት ቤት አካባቢ እንኳን ብዙ ጓደኞቼ የሉኝም። በቃ ፌስቡክ ላይ ፍሬንድ የሆነም ከዛ ያለኝን እንትን ያሉ ከዛ በኋላ በቃ ያገሉኛል። እንደዛ አይነት ስሜት ያለው እና እኔም ራሴ ከዛ አይነት ነገር ወጥቼ ከማሰልፈው በቃ ትንሽ ቀን ሄዳለው። ከዛ መልስ ቤት ወይ ነው ማሰልፈው ከቤተሰብ ጋር ነው መሆኑ።
በእንደዚህ አይነቱ ምክንያት ሞራሊሽ ይነካል እንዴ? በእንደዚህ አይነቱ
አይ ንካም ምክንያቱ በእኔ እድሜ ያሉት ምጣቶቻቻለኝ እና እነሱን ያስከሳቸውንማ የሚያስከስተኝን ነገር አውቃለኝ። እነሱንማ የኔን አመጣጥባለሁ እና ይህም በማድረጌ ደግሞ ሚደስ ነው የሚለኝ ምንም አይከፋኝም። ቢያን ወደፊት ላወራው የምችለው ታሪክ አለኝ። እንደዚህ ከሆኗ እንደዚህ ኮ ተፈጥሯል ብዬ ማውራት የምችለው መናገር የምችለው ታሪክ አለኝ። እናም ኮራጅ እንደዚህ አይነት ነገር ላይ በመገኘት እንጂ የሚያሸማቅቅ ነገር የለም። እንዲህ ሁኔታው ነው እንጂ ሌላ ምንም ነገር የለም። ከዛ ውጭ እኮ በጣም ብዙም አልጠብቃቸው ትልልቅ ሰዎችን አግኝቻለሁ። በዚህ ፋገር ጉዳይ
እመቤት ለጥናትሽ ለብርታትሽ ጀግናነሽ በቃላት ብቻ እንዳይመስልሽ ከልባችን ነው። በጣም እንወድሻለን፣ በጣም እናደንቅሻለን። መልካም ትንሳኤ በዓል ይሁንልሽ። እንደውልልሻለን። መልእክታችንን፣ ፍቅራችንን፣ አክብሮታችንን፣ አድናቆታችንን ለነ ኢየሩሳሌም አስተላልፊልን። ቻው። ህፃን ህይወት ተሾመ በተወለደች በአራት አመቷ ከዚህ ዓለም በሞት ተለይታለች። ፈጣሪ የህፃን ህይወት ተሾመን ነፍስ ከጎኑ እንዲያረግልን እንማጸናለን። ለወላጆቿ ብርታቱን ጽናቱን እንዲሰጣት የኢትዮጵያ ድምጽ ሬዲዮ ይመኛል። ኢትዮጵያኖች ወገኖች፣ የህፃን ህይወት ተሾመን ወላጆች ለማጽናናት በቮርበሪ በሚገኘው በኢትዮጵያኖች ማዕከል በመገኘት በዛሬውና በነገው ቀን ማጽናናት ትችላላችሁ። በዛሬው ዕለት እስከ ምሽቱ 20 ድረስ፣ ነገ ደግሞ ከ12 ሰዓት እስከ 20 ድረስ ወይም ደግሞ በኢትዮጵያኖች አቆጣጠር ከቀኑ 6 ሰዓት እስከ ምሽቱ 2 ሰዓት ድረስ በቮርበሪ በሚገኘው ኢትዮጵያኖች መካከል እንደሚገኙ በዚህ አጋጣሚ እንገልጻለን። ነፍስ ይማር እንላለን። አድማጮቻችን፣ በስልክ መበላሸት ምክንያት ብዙ ሰዎች እየደወላችሁ እያየን ነው። እኛም ማንሰማ ሃሎ ብንል አትሰሙንም፣ እናንተንም ማንሰማችሁም። የተቻለውን ያህል ለመደወል ሞክረናል። ዲስፕሌየሩ ላይ ስልካችሁን እያየን በአብዛኛው ልታነሱም አልቻላችሁ ወይም አታነሱም። እናዝናለን። በዛሬው ዕለት ያሰብነው ከህዝብ ጋር ለመገናኘት ነበር። እንደ አጋጣሚ ሆኖ ምን እንደነካው አላቅም፣ ስልኩና ኢንተርኔቱ ተበላሽቶብናል። የምንጠቀመው በሁለት ሞባይል ስልክ ስለሆነ ነው። እኛም ጋር በቀጥታ ብትደውሉ አስቸጋሪ ነው። ሞቢላችን ላይ ይቅርታ እንጠይቃለን። ለማንኛውም መልካም የትንሣኤ በዓል ይሁንላችሁ እንላለን። ግን በቴክኒኩ ምክንያት ለደረሰው ችግር በድጋሚ ደጋግመን ይቅርታ እንጠይቃለን። የእኛ ጥፋት አይደለም፣ ስልኩ የራዲዮ ሲልቬስት ትልክ በዛሬው ዕለት ኢንተርኔቱም ስልኩም አይሰራም። በሚያሳዝን ሁኔታ እሰይናቴ እንኳን አደረሳችሁ አረክቡ
ያስተልኝ አድማጮቻችን እንግዲህ ተመልሰን መተናል። ቀድም ያው መረጃውን ለመስጠት እንደሞከርነው ከወደፊት በሚቀጥለው ወር ላይ በስዊዘርላንድ ጄኔቫ የዶክተር ቴድሮስ አድሃኖምን በወልድ ሄልዝ ኦርጋናይዜሽን የምርጫ ሂደትን በመቃወም አውሮፓ አቀፍ ታላቅ የሆነ ሰላማዊ ሰልፍ ተጠርቷል። ይሄንን ጥሪ በተመለከተ ከአቶ ዘላለም ጋር አጠር ያለ ቆይታ እናረጋለን። ሙሉ ፕሮግራሙን አብራችሁን ተከታተሉ። በድጋሚ መልካም በዓል ወደ አህመድ መራችኋለሁ። መልካም ቆይታ።
አሎ ተናስተልኝ።
ተናስተልኝ አህመድ፣ እንደምን ከረማችሁ?
ለብርሃነ ትንሳኤው አደረሰ።
እንኳን ሁላችንንም ለብርሃነ ትንሳኤው አደረሰን። የሰላም ዘመን እንዲሆን እኔም ምኞቴ ነው።
ዘላለም፣ ዛሬ ተደዋወልነው ስለ ብርሃነ ትንሳኤው እንኳን አደረሳችሁ ከመባባልም በተጨማሪ አንድ የታሰባል በጄኔቭ ስዊዘርላንድ ውስጥ የሚደረገውን ምርጫ በተመለከተ የዓለም የጤና ድርጅትን ሊቀመንበርነት ለመያዝ በሚደረገው ፉክክር ላይ የወያኔው ዶክተር አድሃኖም ይገኛሉ፣ ቴዎድሮስ አድሃኖም። እና እሱን በተመለከተ ኢትዮጵያኖች ምንድን ያሰባችሁት ነገር አለ በአውሮፓ ደረጃ? እና ስለ እሱ እንድትገልጽልን ነው።
ኦኬ፣ በድጋሚ የኢትዮጵያ ድምፅ ራዲዮ ታዳሚዎች እንደምን ከረማችሁ፣ እንኳን ለብርሃነ ትንሳኤው አደረሳችሁ እያልኩኝ፣ ትክክል ነው። ላለፈው አንድ ዓመት ያህል እንደሚታወቀው የተባበሩት መንግስታት የዓለም የጤና ድርጅት በአሁኑ ጊዜ በዲሬክተር ጄኔራልነት የሚመሩትን ማርገሬት ቻንግን ለመተካት እጩዎችን እያወዳደረ ነበር የነበረው እና ከነዛ እጩዎች ውስጥ ሶስት ተፎካካሪዎች ቀርተዋል። እነሱም የኢትዮጵያ መንግስት የቀድሞ የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴድሮስ አድሃኖም፣ የእንግሊዙ ዶክተር ዴቪድ ናቫሮ እና የፓኪስታኗ ናሲል ነው መሰለኝ ስሟ፣ እነሱ ናቸው። እና የመጨረሻው ጠቅላላ የዓለም ሀገራት ጠቅላላ ጉባኤ ምርጫ የሚደረገው ከሶስት ማዕከል አንዱን ለመምረጥ በሚቀጥለው ሜይ ከሜይ 21 እስከ ሜይ 31 በሚደረገው ጠቅላላ ጉባኤ ላይ ነው። እና እኛ ከዚህ ቀደም እንግዲህ ያለፈው ዓመት ጀምሮ በዚህ ጉዳይ ላይ የተለያየ ሪፕሬዘንቴሽን ስናደርግ ቆይተናል። ይሄም እንግዲህ ዋናው ስናደርግበት የነበረው ነገር ምንድነው? ይህ በተለይ በዓለም ላይ አለ ተብሎ ሊጠራ የሚችል ከፍተኛ ሰብአዊነት የሞላበትን ስራ የሰብአዊ መብትን እንደዋዛ የሚመለከቱ በየለቱ የሚረግጡ የሰዎችን ህይወት የሚያጠፉ ጤናን ለፖለቲካ ግባቸው የሚጠቀሙ እና በተለያየ ሁኔታም በሙስናና በፖለቲካቸው በዘረኝነት የተጨማለቀ እጩ ለዚህ ቦታ የችሎታም ይሁን የሞራል ብቃት ሊኖራቸው አይችልም እና ስለዚህ ለዚህ ውድድር መውቃት የለባቸውም እያልን ድምጻችንን ስናሰማ ቆይተናል። እና አሁንም የዚሁ የምናደርገው ዘመቻ የመጨረሻው እርከን ላይ እነሱም የራሳቸው የመጨረሻው እርከን ላይ ደርሰዋል ለመመረጥ ወይም ለማስመረጥ፣ እኛም ደግሞ ተቃውሞችንን በተመለከተ የመጨረሻው እርከን ላይ ነው የደረሰው። እና ይህ ነው ያለው ሁኔታ። እስቲ እንግዲህ በሰፋ አድርገን በዚህ ጉዳይ መነጋገር እንችላለን።
ምንድን ነው ያሰባችሁት? ምን ለማድረግ ነው ያሰባችሁት?
ኦኬ፣ ያሰብነው እኛ እንግዲህ በተቻለን አቅም አንድ መታወቅ ያለበት ነገር ምናልባት ሚስሪፕሬዘንት ዩዥዋሊ የሚደረገው ነገር አፍሪካውያኖች የአፍሪካን እጩ ለምን ይቃወማሉ የሚል ጥያቄ ሊነሳ ይችል ይሆናል። እኛ በእውነቱ አፍሪካውያኖች እንደመሆናችን መጠን አፍሪካም ደግሞ የዓለምን የጤና ችግር ከፍተኛውን ጫና የተሸከመች ክፍለ ዓለም በመሆኗ አንድ አፍሪካዊ የአገሪቱን የጤና ችግር የሚረዳ ሰው በዛ ቦታ ላይ አፍሪካን ወክሎ ወይንም ዓለምን ወክሎ ቢገኝ ታላቅ ደስታና ክብር ነው ሊሰማን የሚገባው እንጂ ተቃውሞ የምናደርግበት ነገር አይደለም። ይሄ ሊሰመርበት ይገባል። የኛ መሰረታዊ ዋና የተቃውሞ መሰረቱ ምንድን ነው? ይህ ቦታ በአገልግሎታቸው፣ በትራክ ሬኮርዳቸው፣ በምሉ ብቃታቸው እና እንዲሁም ለራሳቸው ሳይሆን ለሕዝብ እና ለዓለም ሕዝብ ጤና በማገልገል በሚገኝ ሜሪት ላይ በተመሰረተ ሁኔታ ነው እንጂ ይህ የቁንጅና ውድድር አይደለም ወይም የዘር ውድድር አይደለም። በግድ አፍሪካዊ ስለሆነ ብቻ ሰብአዊነት ጤና ማለት የሰብአዊ መብት ነው። በነገራችን ላይ መሰረታዊ የሰብአዊ መብት ከሚባሉት ነገሮች መካከል ዋና የሰው ልጅ ጤንነት ነው። እና የሰው ልጅን ጤንነት እንደ ፖለቲካ መሳሪያ የሚጠቀሙ ለዚህ ለምሳሌ በገሃድ የሚታወቀው ነው ሪፖርት ራሳቸው የኢትዮጵያ መንግስት ራሱ ሪፖርት ያደረገው የጤናን ፖሊሲ በመጠቀም በአንድ ዘር ላይ ያተኮረ ፖሊሲ በማውጣት በፓርላማ ውስጥ ራሱ የተነገረ በአማራ ህዝብ ላይ በአስር ዓመት ውስጥ የ2 ሚሊዮን ዜጎች ቁጥር ጠፍቷል። ይሄ የሆነው በምንድን ነው? በአስገዳጅነት የአማራ ሴቶች እንዳይወልዱ በመደረጋቸው ወይንም ለዛ ህዝብ ተገቢ የሚባለው የጤና አገልግሎት ባለመሰጠቱ ነው። እና እንዲህ አይነት መሰረታዊ የሰው ልጆችን መብት የሚረግጡ በዛ ላይም ደግሞ ለሰው ልጆች ለጤና አገልግሎት ተብሎ ለዛች ሀገር ይላክ የነበረን ገንዘብ ለራሳቸውና ለጓደኞቻቸው ዋና ኪስ እና የባንክ አካውንት ማደለቢያ ያደረጉ በሙስና የተጨማለቁ ፖለቲከኛ በመሆናቸው እንዲህ አይነት ሰው ዓለም ጤና ድርጅት ላይ ዋና ዳይሬክተርነት ቢሰጣቸው ይታያችሁ የዓለም ህዝብ ወይም የዓለም ህዝብ ጤና ምን አይነት አደጋ ላይ ሊወድቅ እንደሚችል የሚለውን ነገር በማሳሰብ አፍሪካውያኖችም እጩነቱንም ኢንዶርስ ያደረጉ ቢሆንም ምርጫውን መምረጥ ማለት የተለየ ነገር ስለሆነ ይሄንን ሪስክ እንድትገነዘቡና አላወቅንም ብላችሁ እንዳትሉ ወደፊት በሚል በጄኔቫ ከሜይ 22 እስከ ሜይ 25 ድረስ የሚቆይ ሰላማዊ ሰልፍ ለማድረግ እቅድ አለን። ምናልባት ሳምንቱን በሙሉም ሊሆን ይችላል። ካልሆነም ያው ቀኖቹን በትክክል በይፋ እናሳውቃለን። ከዛ በተረፈ በሶሻል ሚዲያ እንደ ወያኔ አገዛዝ በጀት መድበን ሰዎችን ለሰዎች ለሱ ካምፔን እንዲያደርጉ ደሞዝ ተከፍሏቸው የምናደርግበት ሪሶርስም እኛ ስለሌለን የኛ ዋና መሰረትና ባከሩ ይህ ጉዳይ ያገባኛል የሚል ማንኛውም ንጹህ የዓለም ዜጋ የሚካፈልበት ዘመቻ በመሆኑ በሶሻል ሚዲያ በፌስቡክ እና በትዊተር ይሄንን ነገር የዓለም ህዝብ እንዲገነዘበውና ሆን ብሎ ይሄንን ነገር እያወቀም የሚመርጥ ከሆነ የመረጥከው ሳላውቅ ነው ብለህ እንዳትል። የዓለም ህዝብን ጤና በተለይ ለትላልቅ የመድኃኒት ኮርፖሬሽኖች አሳልፎ ለመስጠት የማይመለስ በሙስና የተጨማለቀ ሰው መርጦ የዓለምን ህዝብ ጤና አደጋ ላይ ሊጣል ሊወድቅ የሚችልበት አደጋው ቁልጭ ብሎ የሚታይ በመሆኑ ይህን ነገር እንድትገነዘቡትና ሌሎች ብቃት ያላቸው ለዲሬክተርነት የሚበቁ ሰዎች እንዲመረጡ የሚል ዘመቻ ነው የምናደርገው እና በመላው አውሮፓ በመላው ዓለም ላይ የሚገኙ ኢትዮጵያውያንና እንዲሁም ሌሎችም የዓለም ዜጎች because ይሄ የኢትዮጵያን ጤና ጉዳይ ብቻ የሚመለከት የኢትዮጵያ የጤና ሚኒስትር ምርጫ አይደለም፣ የዓለም ስለሆነ በዓለም ላይ ያለን በሙሉ በዚህ ላይ እንዲሳተፉ አሁንም በተገቢው መንገድ ሁሉ ኮንታክት ለማድረግ እንሞክራለን እና ትብብራቸውን እየጠየቅን ሰልፉን በተመለከተ በተለይ የኢትዮጵያ ማህበረሰብ እና እንደዚሁም የኢትዮጵያ ወዳጆች የሆናችሁ በሙሉ በዛ ሰልፍ ላይ በመገኘት ይሄንን ነገር ለዓለም ህብረተሰብ በማሳሰብ እንድትተባበሩን ለማድረግ ነው ያው ጥሪውንም እናስተላልፈው።
በቅድሚያ ዶክተር ቴዎድሮስ አድሃኖም የሚወክሉት አፍሪካን ኮንቲኔንት ነው እንደገባኝ ከሆነ አፍሪካኖች በዚህ ጥያቄ ላይ ምንድነው አቋማቸው? እናንተስ የሞከራችሁት ለማስረዳት የሞከራችሁት ሙከራ ምን ያህል ተሰሚነት አግኝቷል በአፍሪካኖች አካባቢ በሌሎች አፍሪካኖች አካባቢ ማለት ነው?
እንግዲህ እኛ እስከምናቀው ድረስ አፍሪካ ያው በኤዩ ተቀላላ ጉባኤ ላይ እንደተገለጸው ኤዩ ኢንዶርስ አድርጎታል ወይንም የሱን ካንዲዴሲ ኢንዶርስ አድርገናል ወይም ተቀብለናል የሚል ነገር ተናግረዋል። ካንዲዴሲውን ኢንዶርስ ማድረግ ራሱ ጥያቄ ምልክት ያለበት ነገር ነው። ሴኔጋል እና እንዲሁም ላይቤሪያ ወይም ማሊ ይመስሉኛል እሱ ራሱን አፖይንት አድርጎ በእኛ ላይ ኢምፖዝ ስላደረገ ለምንድን ነው እኛ ኢንዶርስ የምናደርገው የሚል ጥያቄ ያነሱ ቢሆንም አብዛኞቹ የአፍሪካ ሀገሮች ኦኬ በዛን ጊዜ ስላልተዘጋጁበትም ወይም ሰው ስለሌላቸውም ሊሆን ይችላል አድርገናል ብለዋል። ግን ኢንዶርስ ማድረግ ለመወዳደር ማለትና ለመምረጥ ማለት ይሄን ሰው ምክንያቱም ኢንዶርስ ከተደረጉ በኋላ ተከታታይ ፈተናዎች እና ስክሩቲኒዎች ቀርበው የነዚህ ሰዎች ባክግራውንድ እና ብቃት እና ያላቸው ትራክ ሬኮርድ የሚፈተሽበት ሁኔታ ሁሉ ተዘጋጅቶ ከዛ በኋላ ነው ያ ነገር የሚወሰነው እና ባለፉት ሁለት ፕሬዘንቴሽኖች እንደተመለከትነው በሁለት የዓለምን የጤና ተግዳሮቶች ወይም ቻሌንጅስ እንኳን በትክክል አንደርስታንድ ያደረጉ በማይመስል መልኩ ዶክተር ቴድሮስ አዳኖም የቀረበላቸውን ጥያቄ ለመመለስ ሲቸገሩ እንደነበር እናቃለን እና እኛ የአፍሪካ ሀገሮችን ባለን አክሰስ መሰረት ኮንታክት አድርገናል። እንግዲህ የሚወስዱትን አቋም መወሰን የራሳቸው ፋንታ ነው። እኛ ሃይላይት ማድረግ የምንችለው ያለውን አደጋ፣ የሚሆን ሰው ብቃት ማጣት እና በአፍሪካም ይሁን በዓለም ላይ በጤና ጉዳይ ላይ ሊፈጠር የሚችለውን ችግር ሃይላይት ማድረግ ነው። ያንን ነገር አድርገናል እና ተስፋ እናደርጋለን የአፍሪካ ሀገሮች ይሄ እንዳልኩት የዘር ወይም የቁንጅና ውድድር ሳይሆን ብቃትን የሚጠይቅ ነገር በመሆኑ ሰውን መርምረው በትክክል ቴድሮስ አድሃኖም ለዚህ ተገቢ ናቸው ወይንም ይሄንን ስራ ለመስራት ብቃት አላቸው ወይንም ከእንደዚህ አይነት የነጹ ናቸው የሚለውን ነገር መስፈርቱን በሙሉ አሟልተው መልስ ካገኙበት ሊመርጧቸው ወይንም መልስ ካላገኙበት ደግሞ ሌላ
እጩን ይመርጣሉ የሚል ለህሊናቸውና ለእውነት መሰረት ያደረገ ምርጫ ነው የሚካሄደው የሚል ተስፋ አለን። በዚህ መልክ ነው ሌሎች ሀገሮችን ኮንታክት እያደረግን ያለ ነው።
ሰላለም የችሎታን ጉዳይ የችሎታን መብቃትና ለመብቃት ጉዳይ ስታነሳ ትዝ የሚለኝ ዶክተር ቴዎድሮስ አድሃኖም ሲያቀርቡ ጥያቄዎቻቸውን ሲመልሱ ለዛ ጥያቄ ለሚያቀርበው ፓኔል ጥያቄውን መመለስ አቅቷቸው ጥያቄው ሁለት ሶስት ጊዜ ይደገምልኝ አልገባኝም ሲሉ ቪዲዮ ተለቆ የፓኔሉ ላይ የተቀመጡ ሰዎች ሁሉ እስቲ ቆይ እኔ ላቀርበው ጥያቄውን ቆይ ምናምን ሲባባሉ ሲሳሳቁ አስታውሳለሁ። ያ ምን አይነት ኤፌክት አመጣ በአፍሪካውያኖች ላይ? እንዴ እንደዚህ አይነት ሰው ነው እንደሚወክልን አላሉ?
እንግዲህ
በነገራችን ላይ አይተዋል ያንን ቪዲዮ?
በትክክል አይቼዋለሁ። እንዳውም እኔ እዛም ነበርኩኝ ያ ነገር ፕሬዘንቴሽኑ በሚደረግበት ጊዜ ጀኔቫን ነበርን እንደምታስታውሰው ያ ውጭ ፕሮቴስት በሚናደርግበት ዕለት እና በWHO ህንጻ ውስጥ የሚኖረው የWHO ሰራተኛ በሙሉ ህንጻው ጣራ ላይ ወጥቶ የዚህ አይነት ፕሮቴስት ከየት ሊመጣ ቻለ? እነሱ የሚነግሯቸውን ሳይሆን እነሱ የማይነግሯቸውን ነገር እኛ በሰፊው ለዓለም ህዝብ እየተናገርናል፣ ለተወካዮች እየተናገርን ስለነበረ ጉድ ተብሎ ትታይ ሲታይ የነበረ ሰልፍ ነው እና እዛው ህንጻው ጎን ሆነን ነበር ይሄ ነገር በሚደረግበት ጊዜ እና እውነት ብቃታቸው በመጀመሪያ ደረጃ እስከዛሬ ድረስ ለዓለም የጤና ድርጅት በዲሬክተርነት የቀረቡ ወይንም ያገለገሉ ሰዎች በሙሉ ሜዲካል ዲሬክተርስ ናቸው እና አንደኛ ቴድሮስ አዳኑም ኤምዲ አይደሉ። በማሌሪያ ላይ ሪሰርች አድርግ ያለው እንደዚህ የሚል ጽሑፎች ያለው የሚል ነገር ምናልባት አክሰሱ ስላልተገኘ ሊሆን ይችላል እንጂ የሰሯቸው ስራዎች ሁሉ ኦሪጂናሊ የራሳቸው ስራ መሆናቸውን ራሱ እሱን እንግዲህ ወደፊት ታሪክ የሚመለከተው ነገር ነው። ግን በችሎታ ደረጃ ትክክል የዓለም ጤና ድርጅት ምንድን ነው የሚሰራው? ወደፊት ያሉት ቻሌንጆች ምንድናቸው? በአለም ላይ እነሱን እንዴት አድርገን ነው የምንወጣቸው? ጤና በአለም ላይ ማዳረስ የሚባለውን ነገር በተመለከተ ወይንም any outbreak of medical emergency በአለም ላይ ቢከሰት እንዴት ነው ይሄ ነገር አድሬስ የሚደረገው የሚለው ነገር በተመለከተ ግራ እንደገባቸው ነው የሚያመለክተውና በእውነት የዓለም ጤና ድርጅት ዋና ስራው ስታንዳርድ ሴት ማድረግ ነው በአለም ላይ ሄልዝን ጉዳይ በተመለከተ እና ሳቸው ይሄም መሆኑን ሊረዱም አልቻሉም ይመስለኛል። ጤናን ማከፋፈል ሳይሆን የጤና ስታንዳርድ ሴት ማድረግ ነው እና ያንን ሬጉሌተሪ ስራውን ሁሉ በትክክል የተገነዘቡትም አይመስለኝም። እና ከዛ በተረፈ ትልቁ ዋናው ነገር እኛ ዋና የምንቃወምበት ብለን ያልነው ነገር ይህ በጣም ከሰባዊ መብት ጋር የተያያዘ ጤና መሰረታዊ የሆነ የጤና የማግኘት መብት የመሰረታዊ የሰባዊ መብት አካል ነው እና የሰባዊ መብትን ቀንና ሌሊት የሚጨፈልቅ ፖሊሲ የሚያወጣ ማዕከል ላይ የተቀመጠ ሰው እንዴት አድርጎ ነው መሰረታዊ የሆነን የሰባዊ መብትን ነገር ያዘለን የዓለምን ጤና የተመለከተ ነገር ላይ ፕሪዛይድ ማድረግ የሚችለው የሚለውን ነገር ስንመለከት ሁለቱ በጭራሽ የሚጣጣም ሆኖ አላገኘነውም። እና በእውነቱ እንግዲህ እኔ በጣም ማጋነን ባይሆንብኝ በአማኞች ላይ ወይንም ሰይጣን በአምላክ በሚያምኑ ሰዎች ላይ እንዲፈርድ አይነት የማድረግ ስልጣን እንደ መስጠት ያህል አድርጌ ነው የምቆጥረው እና we hope that doesn't happen ካልሆነም ደግሞ ምናልባት በዚህ ዓለም ላይ ምንም ማይሆን ነገር የሚባል ነገር የለም ከሆነም አውትከሙን እንግዲህ ሁላችንም የምንመለከተው ነው። ስለዚህ ለማድረግ የሚቻለውን ነገር ሁሉ ለማድረግ ያ የበኩላችንን ለማድረግ ዝግጁ ነን እና በመላው አውሮፓ የምትገኙ ኢትዮጵያውያንና ኢትዮጵያ ወዳጆች በሙሉ በዚህ ነገር ላይ እንድትተባበሩ ጥሪ እያደረግን በዓለም ላይ የምትገኙ ደግሞ በሶሻል ሚዲያ ላይ የተሰማራችሁ ሰዎች ይህንን ነገር ሃይላይት በማድረግ የዓለም መንግስታት እንዲረዱትና ምርጫቸውን እንዲያስተካክሉ አሁንም ተወግራችሁን ጠይቃለን። ይሄን ይመስላል።
ዘላለም ከመላእክታችን በፊት አጠር አርገህ ምንድነው ከኢትዮጵያኖችና ከኢትዮጵያ ወዳጆች የምትፈልጉት በተጨባጭ ኮንክሪትሊ ምን እናርግ? እኛ እናንተ አዘጋጆቹ ማለት ነው ምን እንድናደርግ ነው ያንዳንዱ ኢትዮጵያዊና ኢትዮጵያ ወዳጅ የምትፈልጉት በተጨባጭ?
ኦኬ በተጨባጭ እኛ ከኢትዮጵያና ኢትዮጵያ ወዳጆች እና ይህ ጉዳይ በእውነትም የኔም ጉዳይ ነው ብለው የሚሉ የዓለም ዜጎች በሙሉ የምንጠይቀው ነገር በሶሻል ሚዲያ የሚደረግ ካምፔን አለ። ይህ ካምፔን ሌላ ምንም የሚደረገው ነገር የለም። በዛ በኩል በቴድሮስ አዳኖም ዘመቻ የማይነገረውን ወይንም የዓለም ህብረተሰብ እንዲያውቅ የማይፈለገው ነገር ሃይላይት የምናደርግበት ዘመቻ ነው። ስለዚህ በትዊተርም ይሁን በፌስቡክ ዘመቻ እናደርጋለን። ያንን ዘመቻ እንዲቀላቀሉንና እንዲያግዙን እንጠይቃለን። ከሜይ 22 እስከ ሜይ 25 ድረስ ጄኔቫ ላይ በሚደረገው የዓለም መንግስታት ጠቅላላ ጉባኤ ላይ ሰልፍ እናደርጋለን። የቻሉ ሁሉ በዛ ሰልፍ ላይ በመገኘት ስለ ዓለም ዜጎች ጤና የሚያሳስበው ሰው በሙሉ ተገኝቶ ድምጹን እንዲያሰማ ጥሪያችንን እናስተላልፋለን።
ዘላለም እጅግ በጣም እናመሰግናለን። መልካም እድል ለጀመራችሁት ስራ እንመኝላችኋለን።
እኛም በጣም እናመሰግናለን። ድምጹን ተሰጠን ቸሪክ ተመን መልካም ሁሉ
ጤና ይስጥልኝ። አድማጮቻችን እንግዲህ ፕሮግራማችን ሊገና ሊጠናቀቅ አንድ ሩብ ሰዓት ያህል ይቀራል። እጅግ በጣም እናዝናለን። ባልተበቀነው ምክንያት የራዲዮ ሲልቬስት ስልክና ኢንተርኔቱ ተበላሽቶ በግለሰቦች በኔና በመብራቱ ሞባይል ስልክ ነው የምንጠቀመው። ፕሮግራሙንም እያስተላለፍን ያለ ነው። በየመሐከሉ ችግር ይፈጠራል። እሱን ሁሉ ይቅርታ እንጠይቃለን። ያሰብናቸውን ስልኮች ሁሉ መደወል አልቻልንም። ምክንያቱም ስልኮቻችን በሌሎች ፕሮግራም ማስተላለፊያዎች ስለተያዙብን ነው። ልንደውል የሞከርነውን አንዳንድ ሰዎችም አንዳንዶቹ አያነሱም፣ አንዳንዶቹም ተዘግተዋል። ለማንኛውም እጅግ በጣም እናዝናለን። ግን መልካም አዲስ ዓመት ነው። ምንድን ነው የትንሣኤ ብርሃን አይደለም የሚባለው? የፋሲካ በዓል ይሁንላችሁ በድጋሚ እያለ የኢትዮጵያ ድምፅ ሬዲዮ ይመኝላችኋል።
Yeah, I'm not sure if it's ያልፋል አመት ባላሰጥኩ
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ፕሮግራማችን ሊጠናቀቅ አንድ 10 ደቂቃ ያህል ይቀረዋል። አሁንም በድጋሚ በሚያናድድ ሁኔታ ነው በዛሬው ዕለት ስልካችንና ኢንተርኔቱ የተበላሸው። የራዲዮ ሲልቨስ ስልክና ኢንተርኔቱ ስለተበላሸ በሞባይላችን ነው ፕሮግራሞቹን የምናስተላልፈው። በዚህ ምክንያት በየማከሉ ካንዱ ሞባይል ወደ አንዱ ሞባይል ስናሸጋግር ይቋረጣልም ጸጥ ይላልም። ተስፋ አደርጋለሁ ይቅርታ እንደምታደርጉልን። ከኛ የኛ ጥፋት አይደለም፣ የቴክኒክ ጉድለት ነው። የቴክኒኩም ደግሞ የራዲዮ ሲልቨስት ነው፣ የኛ የቴክኒሽያኖች ስህተት አይደለም። ለማንኛውም ብዙ እጅግ በጣም ብዙ ሰዎች ደውላችሁ መልእክታችሁን ልታስተላልፉ እንደፈለጋችሁ ይገባናል። የተወሰናችሁትን ለመደወል ሞክረን ስልካችሁ ወይ ተይዟል ወይ አትመልሱም። በመሐከሉ ደግሞ እኛ ስልኮቹን ወደ ሌላ ስራ ስለምንፈልጋቸው ማቋረጥ ተገደናል። ለማንኛውም በድጋሚ እንኳን ለፋሲካ በዓል በሰላም በጤና የኢትዮጵያ ድምጽ ሬዲዮ አደረሳችሁ ይላል። እንግዲህ ነገም ዓመት በዓል ነው አይደል እንዴ? የፈረንጆቹ ዳግማይ ትንሳኤ ነው
እንግዲህ
ካሁን። አዎ፣ የኛም ደግሞ በሚቀጥለው ሳምንት መሰለኝ
ዳግማዊ ትንሳኤ እናከብራለን።
የኛም ያበሾቹም የኢትዮጵያኖቹም አለ አንድ እንትን የልጅነቶኝ ማስተዋሰዋለ። የፈረንጆቹ ሻ ስሙ ነው ሶሎጌ፣ የኛ ያበሾቹ ይሄን ያካክላል። እንዴ አይነ ግጥም ታውቃለህ? ሱሬን አጥቤው በሯ ላይ ባሰጣው ወዳኝ ነው መሰለኝ ረግጠው አለፈች። እንደዚህ አይነት ግጥም ነበር ልጆች ሆነን ስንሰማ ነበረው። ለማንኛውም እንግዲህ ፕሮግራማችን ሊጠናቀቅ 9 ደቂቃ ቀርቶታል። ምን ትላለህ መብራቱ?
ያው እንግዲህ ያው እንዳሰብነው እኔ ያክል ባይሆንም ያው ምናልባት ያንተን ያክል ባይሆንም እኔም ቅር አሰኝቶ ከዚህ ፕሮግራም በኋላ ስትወጣ ያሁን ያለን የንግድ ስሜት እንዴት እንደምትወጣው አላውቅም። እና ደስ ይል ነበረ ምኞታችን እቅዳችን የነበረው አገር ቤትም እንደውላለን ብዙ ሰዎችን ኢቨን ሰርፕራይዝ እንግዶች ነበሩን። የአገር ቤት የባህል የስልክ ጥሪዎች ብዙ ጊዜ አይሳኩም፣ ቢሆንም አንድ ነው እንደምንም ብለን ማሳካት ይቻል ነው። እዚህም ቢሆን ያለው
እውነት ለመናገር የሀገር ቤቱ ስልኩም ራሱ ቢሰራ ራዲዮ ስቱዲዮውም ራሱ በደንብ ቢሰራ ችግር እንዳላቃለሁ የተዘጋጀውበት ችግር አያናደኝም። ያላሰብኩት ድንገት የመጣ ችግር ስለሆነ በተለይ እዚህ ያለውን ኢትዮጵያዊ ስለ ዓመት በዓሉ እንዲናገር ምን እንደሚያስብ ምን እንደሚፈልግ ምን እንደሚያደርግ መስማት ፈልጌ ነበር። ህዝቡም እርስ በርሱ እንዲሰማማ ነው የኔ ትልቁ ምኞቴ፣ ኢትዮጵያኖች እርስ በርሳቸው እንዲሰማሙ ነበር። ያንን ይሄ ኢንተርኔትና የቴሌፎን መስመር ዛሬ መበላሸት በጣም አብሽቆኛል፣ ያልጠበቅኩት ስለሆነ። ለማንኛውም ምንም ማድረግ አይቻልም።
እንግዲህ ያው እንግዲህ ኢትዮጵያ ድምጽ ሬዲዮና አድማጮቻችን አንድ በዓል ብቻ አይደለም እናከብረው፣ ወደፊት ብዙ በዓላቶችን አብረን እናከብራለን። ከዛም ደግሞ እግዚአብሔር ሲፈቅድ ደግሞ አገራችን የነጻነት ምድር ስትሆን ሁላችን በአገራችን ተሰብስበን በአንድ ላይ የምናከብርበት ጊዜ የሚመጣበት ሩቅ አይሆንም
ብዬ ነው ማሰበው። እንግዲህ ይህ ተሳክቶ እስከምንገናኝ ድረስ እንግዲህ እግዚአብሔር እድሜና ጤናውን ይስጠን። ከዚህ በተጨማሪ ግን ምናልባት መግቢያችን ላይ የተወሰነ ስለ ቴዲ አዲስ የኢትዮጵያ ሙዚቃ ላይ ሀሳብ ስንሰጥ ትንሽ ቢዚ ሆነ ነበር እና ያንተን ሀሳብና ስሜት መረዳት አልቻልኩም። ምናልባት ከመዝጋታችን በፊት ስለ ቴዲ አዲስ ሙዚቃ ያለን ስሜት ባለፈው ሳምንት ሁኔታን ሳየው ስለነበረ ነው እና ለአድማጮቻችን የተወሰነ ብትልንና እንደው ፕሮግራማችን በቴዲ ኢትዮጵያ በሚለው ሙዚቃ ብንዘጋው በዓሉንም ስናስበው አገራችንንም በማሰብ
በጣም ቆንጆ ሀሳብ ነው። ግን እንዳየኸው በጣም አበሳቸው ስለነበር የዚህ የስልክና የስልክ መስመርና የኢንተርኔቱ መበላሸት አበሳቸው ስለነበር ስልኬም ኖን ስቶፕ ተይዞ ነበር። እያስተላለፍን ሁሉ በዚች ስልክ ስናስተላልፍ ይገባ ነበር እንትኑ።
እንደውም እኔ በዚህ አጋጣሚ ያው አህመድ በሚቀጥለው ሳምንት የሆነ ነገር ቢሆን ሬዲዮ ሲድቨስት ነው ተጠየቀ
በብስጭት ምክንያት ኦኬ። ለማንኛውም ይህንን የቴዲን ዘፈን እኔ በጣም ነው የማደንቀው። እውነት ለመናገር በጣም የሚደነቅ ሰው ነው፣ የሚደነቅ ኢትዮጵያዊ ነው። የሀገር ፍቅር እኔ እንደዚህ አይነት የሀገር ፍቅር ያለው ሰው አይቻላግም። ሌላውን ተው። በነገራችን ላይ የታደለም ልጅ ነው ይሄ ልጅ፣ በጣም እድለኛ ልጅ ነው። የሚጠሉት ሰዎች ፕሮፓጋንዳ ይሰሩለታል። ከሚገርመኝ ነገር አንዱ ይሄ ነው። ዘፈኑን ገና ሳያወጣ የሚጠሉት ሰዎች በሱ እንትን ሲጨቃጨቁ የማያውቀው ሰው ሁሉ ምንድን ነው ይሄ ነገር ብሎ ኢንተረስት እንዲያድርበት ነው የሚያደርገው። እና አይ ቲንክ ዩ ኖ አንድ እንትን አለ የአሜሪካኖች የማርኬት ኢኮኖሚ እንትን ሲስተም አላቸው፣ አባባል አላቸው። ዋት ኤቨር የፈለገው ነገር ይሁን ብቻ ስላንተ ይነገር ነው የሚሉት። መጥፎ የሚሆን ይነገር ስላንተ ከተነገረ ማንነት ይታወቃል ወይንም ደግሞ ፕሮዳክት ይታወቃል የሚሉት አላቸው። እና እሱን የሚጠሉት ሰዎች እርድብን እያሉ ስለ እሱ ሲያወሩ ሳይ ምን እኔ አንድ ልጅ አየሁኝ በፌስቡክ ላይ በጣም ገርሞኛል። ወጣት ነው እኔ ያ ልጅ አሜሪካ ቁጭ ብሎ ነው ወጣት ነው በጣም እጠራጠራለሁ ቴዲ አፍሮን በግል የሚያውቀው ወይ። ግን ስለ እሱ በኦሮምኛ ሲያወራ በቃ እንዴት ነው አንገቴን ቁረጡኝ እሱን ከሚኖር የሚል ይመስላል። ምን ያህል ጥላቻ፣ ምን ያህል የሰውን ልጅ እንደሚጎዳ በሱ ልጅ አየሁት። በቃ ጭርጭር ብሎ ነው የሚናደደው። ግን አት ሴም ታይም እኔ ብሆን ቴዲን ማላቅ ስለ ቴዲ ምንም ማላቅ በሆን ኢንትረስት ያድርብኛል። ምንድን ነው ይሄ ልጅ ይሄ ቴዲ የሚባለው ማን ነው ብዬ ማፈላለግ ይጀምራሉ። ስለዚህ ኢንዳይሬክትሊ ፕሮፓጋንዳ ነው የሚሰሩለት። ወዳጆቹ ኦፍኮርስ ይወዱታል፣ ይገዛሉ፣ ምን ይላሉ የእሱን ነገር ማዳመጥ። ጠላቶቹም ፕሮፓጋንዳ ይሰሩለታል። ሌላ አሁን የሰማሁት ደግሞ ትናንት አንተ ቅድም ስትናገረው ነበር፣ እዛ ስልክ መከራና ነበርና ኢትዮጵያ ውስጥ እስቲ ሁለት ቡድኖች የናሽን እንትን የምንድን ነው የብሔራዊ ሊግ ቡድኖች የማይዋደዱ ናቸው። የቲፎዞ መካከል አለ፣ ኖርማል ነው። መገዳደልም ባይሆን እንደው የእኔ ቡድን ይበልጣል ያንተ ቡድን ይበልጣል ጥሩ ነው። እና ሁለት የማይዋደዱ ጊዮርጊስና ቡና ነው የተባለው። ሁለቱ ለመጀመሪያ ጊዜ አንድ አይነት አንድ ላይ ሆነው ስቴዲየም ውስጥ ይሄንን የቴዲን ስለዘፈኑ ምንድነው የሚሆነው? ፌዴራል ነው የሚሉት? ፌዴራሉ ምኑ አበደ? አቁሙ! ለምን አንድ ላይ ሆናችሁ ዘፍናለ? እኔ እንዲህ አይነት መንግስት አሪዮስ ነው የሚለው አባቴ ነብሱን ይማርና ድሀ አባቴ ሲናደድ ይሄ አሪዮስ ሲል ነበር። መጥፎ ነው ሲል አሪዮሶች ናቸው፣ ንሶች አይደሉም። እንዴት ሰው የሚያስተዳድረውን ህዝብ ለምን አንድ ሆንክ ብሎ ይጨነቅ እንትን ይላል። መከራው
ያው ይሄ እኮ ነው። ከዚህ ቀደም እንግዲህ አይተኳል ጎንደር ላይ በነበረው
በጣም የሚያሳዝን
የኦሮሚያ ደምዳሜ ነው ብለው ሲወጡ አቶ ጌታቸው ረዳም ያለው በቃ በንዴት ጥፎ ራሱ መቆጣጠር እስከሚያቅተው ያሉበት ሂደት አለ እና ይቺ ኢትዮጵያ አንድነት የሚለው ስሜት
ታዲያ የሚያናደኝ እንደሆን ታውቃለህ። ይሄ አድርባይ ህዝብ አድርባይ አለ። አንዳንድ ለገንዘብ ለሆዱ ያደረ አሳማ ህዝብ አለ። ከጥጋብ በላይ መብላት አችልም። ሪሊ ከጥጋብ በላይ አትበላም። አስር ጊዜ ብትደረድረው ከጥጋብ በላይ ልትበላ አችልም። አስር እንጀራ ብትደረድር አንድ ወይ ሁለት ብትበላ ነው። ከዛ በላይ መደርደር ብቻ ነው። እንደውም ሳትበላው ትሞታል። ድብን ነው የምትለው። እነዚህ አድርባዎች ናቸው። ተው እንጂ ይህን መንግስት አትስደቡ የሚሉ ጥቂት ያናድዱኛል። እነሱንም ሳይሞቱ የሞቱ ናቸው። ነፍሳቸውን ይማራቸው
እንዳሉ።
ለማንኛውም እንግዲህ አድማጮቻችን በቴዲ አፍሮ ኢትዮጵያ እንሰናበታችኋለን። ጤና ይስጥልን። በሳምንት እንገናኝ። እስከ ሳምንት መልካም ሳምንት። መብራቱ
አንድ ሀሳብ ብቻ አለ። የመጨረሻ ምንድን ነው? ቴዲ አፍሮ ስለ ኢትዮጵያ ብዙ ዘፋኞቻችን ዘፍነዋል። ቴዲን ለየት የሚያደርገው በአንድ ትክክለኛ ፍቅር ስሜትና
ኑሮትም የሚዘፍነው ስለሆነ ነው። እና በ17 መርፌ የተቀበላቸው እንግዲህ በኢትዮጵያ በሚለው እየሸኛቸው ነው ያለው። ከዚህም በፊት ሰምተነዋል፣ ከዚህም በፊት አይተነዋል። ግጥሙ ምንድነው? ባልፍም ኖሬ ስለ እናት ምድሬ፣ እሷ ናት ክብሬ፣ አረኔስ ሀገሬ
ይልና ምንድነው? እንጀራው ቢያንስ መሶቡ ላይ እናት በሌላ ይተካል ወይ ነው ምናምን የሚለዋል። በጣም አሪፍ ነው እውነቱን።
ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ? ይጂ አላነሳም እጄን ከቀሚሷ፣ እናት እኮ ናት ተስፋ አልቆርጥም በሷ ይላል።
ትንሽ ልጅ እናቱን ቀሚስ ይዞ ከኋላ ኋላ ሲከተል ትዝ ይለኛል። ጤና ይስጥልን አድማጮቻችን። ስለናት ምትሬ እሷ ናት ክብሬ